تعرف ما انا قاعد نقول ان صلاه على خيت
يه يا امريكا دمز راديو تابعنو اهود ፓግሜ 1 2012 ዓመተ ምህረት ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅቶች ጋር ሰለሞን አባተ አብሬያችሁ አመሻለሁ። በዚህ ምሽት በዩናይትድ ስቴትስ ፖለቲካ ላይ እንነጋገራለን።
ያጠቃላይ ጅምላ አነጋገር ያስገባሉ። ይሄ ነው ሰውን የሚያቆስሉና የሚጎዳው። እሳቸውን የሚያስጠቃቸው ነገራቸው ላይ አንደበታቸው እና አካሄዳቸው ንግግራቸው መለየት አለመቻላቸው ይመስለኛል።
ፕሮፌሰር ብሩክ ኃይሉ በሰሜን ካሮላይናው ኤኤምቲ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ በቅርቡ በተካሄዱት የዩናይትድ ስቴትስ ዴሞክራቲክ ፓርቲ እና የሪፐብሊካን ፓርቲው ጉባኤዎች ላይ ከሰጡት ግምገማ የተቀነጨበ ነው የሰማችሁት። የፕሬዚዳንት ዶናልድ ትራምፕን ደጋፊም ይዘናል።
ፖለቲካ ለኔ የሚገባኝ ናሽናሊዝም ነው። ፖለቲካ ማለት ከቤት ነው የሚጀምረው። የአገርህን አገር ኢኮኖሚና ንብረት ሳታቋቁምና ህዝብን ከችግር ሳታወጣ ዝም ብለህ ተነስተህ ሌላው አገር ይሄድክ እየፈነጨ አገርህን ማክሰር የለብህም። እኔ ማምነው በዚህ።
አቶ ተድላ አስፋው የኒውዮርክ ነዋሪ ናቸው። ፓግሜንም እናነሳለን።
በየአመቱ አዲስ አመት ሊብት ሊገባ ሲቃረብ ቀናት ሲቀሩት አዲስ አበባ ከተማን በአራቱም ማዕዘን ዞር ዞር ይያልኩ መቃኘ ተወዳለሁ።
እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። የተከበራችሁ አድማጮች፣ ባጋጠመን የቴክኒክ ችግር ምክንያት ለዛሬ የዜናው ክፍለ ጊዜ አይኖርም። ከፍ ያለ ይቅርታን ጠይቃለን። አመሰግናለሁ ሲሆን ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጳጉሜ 1 2012 ዓ ም ምሽት ፕሮግራም ነው። የኢትዮጵያ ሕፃናትና የጾታ ጥቃት
ትልቅ ደረጃ ደርሶ ነው ጋዜጣውን ምንም ብዙም ነገር የሚያወራበት የአሴት ጥቃት ሊሆን ይችላል ወይ የብዙ ሰዎች አስገድዶ መደፈር ወይም የመሞት ደረጃ አይምራም እንደዛ ነት ሲደርስ ነው እንጂ ማንሰማውን ነገር እንደሌላ አድርገን የምንቆጥረው ነገር አለ። እዛ ውስጥ አንዱ ደግሞ በልጆች ላይ የሚደርስ ጥቃት አድራሾቹ ላይ ተቅርባችን ያሉ ሰዎች የሚታወቁ ሰዎች መሆናቸውን እንረሳዋለን።
ሰላም ሙሴ የተግባቦት ባለሙያና አማካሪ፣ ከለላ የሚባል መምሪያ መስራች ዘገባለን። ታላቁ የአፍሪካ ጥበብ ሰንደቅ በአፍሪካ 55 ኪሎ ሜትር ርዝመት ያለው የስዕል ኤግዚቢሽን እያዘጋጀ ነው።
ዩሮፒያን ዩኒየን አንድ ሆኖ ብዙ ነገር እየፈሩ እያለ እኛ ደግሞ እንደነሱ ማንንም በአንድ ካልሆንን እድገት ልናመጣ አንችልም፣ ተስፋ ልናመጣ አንችልም። በመከፋፈል ቦርደር በመበጀት ብዙ ፕሮብሌም ነው የምንፈጥረው። ስለዚህ አርቲስቶችን ይጠቀማሉ፣ ሰፋ አድርገው እንዲያስቡ ይሆናል። አፍሪካዊነትን
የኢትዮጵያ አስተባባሪ ሰዓሊ ሰይፉ አበበ ይዘነዋል። እንዳይደር ወደ ምሽቱ ዝግጅቶቻችን መሸጋገሪያ እንዲሆን ንጉሴ አክሊሉ ሰሞኑን አዲስ አበባ ጎዳናዎች ላይ ተንሸራሽሮ ነበር። ያየውን ያናገረውን አካፈለን። አዳም
በየአመቱ አዲስ አመት ሊብት ሊገባ ሲቃረብ ቀናት ሲቀሩት አዲስ አበባ ከተማን በአራቱም ማዕዘን ዞር ዞር ይያልኩ መቃኘ ተወዳለሁ። ከተማዋ እንዳጠፋብኝ ነው። ባለፈው አመት ባቡር ጣቢያ ተሰራበት ደጃቹ በአካባቢ ነበርኩና መገኔው በልጅ አይሳሳም ለብሩ እሱም ይጨነቀው ለዝና ለክብሩ ስል ነበር። ዛሬ ደግሞ ከካዛንቺስ መናሃሪያ ወደ 22 ቺቺኒያ ወርጃለሁ። አደረ ቺቺኒያ መስቀለኛው መንገድ ወሃልማት ዙሪያ ወሃልማት መስራ ቤት አለዛ። ወሃልማት ደግሞ በዛ ዙሪያ ያሉትን መጠጥ ቤቶች የቢራዎቹን የውስኪዎቹን ለማለት ነው። አደረ ቺቺኒያ ኦን ዘ ኢቭ ያለ ሸጋ አቢሲኒያ አቢሲኒያ ኦን ዘ ኢቭ የሚል የታሪክ መጽሐፍ በውጭ ሰው የተጻፈ አለ። ያንንም ለማስታወስ ነው። ከታች ቺቺኒያ ከላይ ደጃችቤ ታናሽና ታላቅ የኑሮ ዘይቤ እንዲህ ይያልኩ እንግዲህ ሰሞኑን ቺቺኒያን ወደ ቀኝ ትቼ ግራግራዬን እየሲሄድ አንድ አስጎብኝ ድርጅት አየሁ። በጳግሜ ስም የሚጠራ ጳግሜ የጉዞ ወኪል አስጎብኝ ድርጅት እንደማለት ነው።
መስከም ተፈራ ባላለሁኝ የጳግሜ የአስጎብኝና የጉዞ ወኪል ዋና ስራ አስፈጻሚ ነኝ።
እንደ አጋጣሚ ደግሞ ዛሬ ጳግሜ አንድ ነው። አጋጣሚው ጥሩ ነውና ለምን እንደው ጳግሜ አላችሁት ማህበራችሁን ኩባንያችሁን?
እንግዲህ ሁላችንም እንደምናውቀው ሀገራችን ከሌሎች ዓለማት ልዩ ከሚያደርጋት አንደኛውና የ13 ወር ባለቤት መሆኗ ነው። ከዚህ አኳያ ድርጅታችን ሲቋቋም በዋነኛነት የተቋቋመው የሀገራችንን ባህልና ወግ ቱሪዝምን መሰረት አድርጎ በአስጎብኝነት ስራ ላይ በመሰማራት ሀገራችን ያላትን እምቅ ሀብት ለውጭው ዓለም ለማስተዋወቅ፣ እሱ ብቻም ሳይሆን ሀገራችን ውስጥ እያለን ከአንዱ ክልል ሌላኛው ክልል ሁሉም ሰው በሚገባ ታሪኩን፣ ባህሉን፣ ወጉን፣ ቅርሶችን እንዲያውቅ ከማድረግ አኳያ የበለጠ ይህን ስያሜ ብንጠቀም በዓለም አቀፍ መድረክም ላይ ሀገራችንን ለማስተዋወቅ ምጭም ይዳር በሚል ታሳቢ ይህንን የተለየውን የሀገራችንን ጸጋ የበለጠ ለማስተዋወቅ እንዲረዳ ይህን ስያሜ ተጠቅመናል።
አቶ መስፍን ጳግሜ አስጎብኝና የጉዞ ወኪል ኃላፊነቱ የተወሰነ የግል ማህበር በ1309 አባላትና በተከፈለ 74 ሚሊዮን ብር የተቋቋመ አስጎብኝና የጉዞ ወኪል መሆኑን ተረድቻለሁ። ለመሆኑ እንደ በዋናነት የሚሰራቸው ስራዎች ምን ምን ናቸው?
በዋናነት እኛ የተሰማራ ነው ከውጭ ሀገር ወደ ሀገር ውስጥ በቡድን ይሁን በግልም ለሚመጡ ጎብኚዎች የአየር ቲኬት እናዘጋጃለን። እንዲሁም እነሱ በመረጡት በአንድ መዳረሻ በደቡብ ባሉ መዳረሻዎች፣ በምስራቅ ሀገሪቱ ክፍል፣ በሰሜን የሀገራችን ክፍል ያሉ መዳረሻዎች እና እንዲሁም አዲስ አበባና ዙሪያ ያሉ መዳረሻ ቦታዎችን ማስጎብኘት፣ ይሄ እንግዲህ ኢንባውንድ የምንለው ነው። ከዛ ቀጥሎ እንዲሁ ሁሉንም የሀገራችንን ክፍል ያካተተ ስራ ነው የምንሰራው። ከዚህ በተጨማሪ ከሀገራችን ወደ ውጭ በመሄድ በተለይም ቅድስት ኢየሩሳሌምን እንዲጎበኙ በአመት ወደ 5 ፕሮግራሞች አሉ። ከመስከረም ጀምሮ እስከ እርገት ድረስ ባለው ጊዜ ወደ 5 ፕሮግራሞች አሉ። ቅድስት ሀገር ኢየሩሳሌም ደሜቻችን እንወስዳለን። ከዚህ በተጨማሪ ግብጽም እንደዚሁ ለቁስቋም እንወስዳለን። በቅርቡም እንደዚሁ ከራሽያ ደሜቻችን እንወስዳለን። ይህ እንግዲህ አውትባውንድ የሚለው ነው። ከውጭ ወደ ሀገር ውስጥ የሚመጡ ማድረግ ብቻ ሳይሆን ከሀገር ውስጥ ወደ ውጭ የሚሄዱ ደሜቻችን እንወስዳለን። ሃይማኖታዊ ጉዞ ብቻም ሳይሆን ለሙሽሮች ወይ ደግሞ ሀኒሙን ጉዞም ጭምር እናዘጋጃለን በደሜች በመረጡት ቦታ ላይ። ይህ ብቻም አይደለም፣ ደንበኞቻችን ገበያ የተለያየ ሀገር ይሄዳሉ እና እሱም ጭምር ሁሉ እናመቻቻለን። ይህ እንግዲህ ከሀገር ውስጥ ውጭ የሚሄዱትን ነው። ከዚህ በተጨማሪ ሀገር ውስጥ እያለን ምናልባት አዲስ አበባ ያለ ደንበኛችን በሰሜን ሀገራችን ክፍል ያሉ ቦታዎችን መጎብኘት ከፈለገ ወይም ደቡብ ያለ ደንበኛችን ወደ አዲስ አበባ ከመምጣት ከፈለገ የሀገር ውስጥ የዶሜስቲክ ስራዎችን ጭምር እንሰራለን። የሀገር ውስጥ ጉብኝት
አመሰግናለሁ። ለዛሬው አቶ መስፍን ተፈራ፣ መጪው እንግዲህ ያው የመስከረም ወር በመሆኑ በመስከረም ወር የሀገር ውስጡንም ሆነ የውጭውን የቱሪዝም እንቅስቃሴ በተመለከተ እንወያያለን። የዛሬ 15 ቀን በሰላም እንገናኝ።
አመሰግናለሁ ንጉሴ፣ እንኳን ለጳጉሜ አደረሰ። እንጠብቃለን ከሌላው ዝግጅት ጋር። በትናንትናው ምሽት የጀመርናቸው ውይይቶች ተከታይ ክፍሎች ናቸው ቀጥሎ የሚቀርቡት። በቅድሚያ የፕሬዚደንት ዶናልድ ትራምፕን ያለፉ 3 ዓመታት ተኩል አስተዳደር የሚያደንቁትንና እንደገና እንዲመረጡም አጥብቀው የሚሹትን የኒውዮርኩን አቶ ተድላ አስፋውን እናዳምጥ።
ትራምፕ ይሄ የምናውቀው ፖለቲከኛ አይደለም። ፖለቲከኛ ባለመሆኑ የፈለገውን ነው የሚናገረው። በዚህም አንዳንድ ጊዜ ስህተት ይሰራል። ፖለቲከኛ ያለመሆኑን የአሜሪካ ህዝብ የሚያውቀው በዚህ ምክንያት ነው። የተዘጋጀና የተጻፈ ነገር ማንበብ ስለማይስማማው ብዙ ጊዜ አንዳንድ ጊዜ መስመር እየሳተ ይናገራል። እኔ ትራምፕን የማየው የሚያምንበትን ነገር ሊያደርግ የሚችል ሰው አድርጌ ነው የማየው። ብዙ ከመናገር ይልቅ ለማድረግ ይችላል። ለማድረግ የሚችለውን ነገር ላለማድረግ ነገ ይሄን ባድረግ ፖለቲከኞች እንዲህ ይሉኛል የሚል ነገር አይደለም በማድረግ ላይ ያለው። ስለዚህ በድፍረት ነው ብዙ ነገር እየሰራ ያለው። ሀገር ውስጥ ፖሊሲም ሆነ በደጅ ፖሊሲ ብዙ ጠላት የሚያፈራው ምክንያት ምንድን ነው? እንደ ሌሎች ፖለቲከኞች ፖለቲከኛ ማድረግ የሚገባውን ነገር አይደለም የሚያደርገው። ይሄ ነው ሰብአዊነቱ እኔ ገለጸኝ ብትል ትራምፕ ፖለቲከኛ አይደለም። ፖለቲከኛ ካልሆነ ምን ያደርጋል ታዲያ ብለህ ብትጠይቀኝ ይሻል።
አሁን ከታዩ ጥያቄ ነው። ፖለቲካ መቼም የሀገር አስተዳደር የህዝብ አመራር ሙያ ነው። ብስለትን ይጠይቃል፣ ልምድን ይጠይቃል። ፖለቲከኛ አይደለም ትራምፕ የሚሉኝ ከሆነ ምንድን ነው እሳቸውን ለመሪነት አሜሪካን ለምታገር መሪነት ሊያበቃቸው የሚችለው ነገር?
እንግዲህ ትራምፕን የአሜሪካ ህዝብ በብዛት የመረጠው ማለት በቁጥር እንኳን ኤለሪ የተሻለ ቁጥር አግኝታለች። ያው በአሜሪካ አሰራር መሰረት ትራምፕ የተመረጠበት ምክንያት ምንድን ነው? የአሜሪካን ህዝብ በተለይ ይሄ ድንበር የሌለው ጦርነት ውስጥ መግባትና ከውጪ ማኒፋክቸሪንግ ኩባንያዎችም መኪናም በለው ምንም በለው ከአሜሪካ ውጪ የተሰራ አሜሪካ እቃ ተቀባይ ሆነ የንግዱንም ባላንስ ሂሳብ ስታየው ኢኮኖሚው እየተጎዳ ነው የመጣው። እና ይሄ ህዝቡን አስቆጥቶታል። ናሽናሊዝም ነው ይሄ፣ የኢኮኖሚክ ናሽናሊዝም። ገበሬው
የምጣኔ ሀብት ብሔረተኛነት ነው የሚሉኝ፣ አሜሪካ ትቀደም ፍልስፍና ነው የሚሉኝ።
በቀጥታ ይሄ በስራ ምክንያትም ስራ ወደ ሌላ ቦታ የሄደበትን ስራ የፈታውንም ብዙውን ይሄን እነ ሂለሪ ክሊንተን ስም የሰጡት አለ። ዝም ብሎ እውቀት የሌለው መጥፎ ስድብ የሚሰድበው በእንግሊዝኛ አለ። እንደነዛ አይነቶቹን ሁሉ ያስቆጣበት ምክንያት የትራምፕን በመናቅ ፕሬዚደንት መሆን አትችልም፣ አንድ ሰው አንተ የፕሬዚደንት መሆን ጠባይም የለህም የሚለው ነገር ሌሎቹን መራጩ ህዝብ ላይ ቁጣ ነው የሚያስመጣው። ምክንያቱም ማን ነው እናንተን ለፕሬዚደንትነት የሚያበቃ? አንተ እንደምትለኝ ችሎታም አሁን በችሎታና በፖሊሲም በምንም ብለው ኦባማ የመሰከረው ነው። ሂለሪን የመሰለ ፕሬዚደንት ወንድም ሆነ ሴት በምድር ላይ የለም የሚለው ካምፔን ብዙ የሚያስቆጣበት ሁኔታ አለ። ለምን? ይሄ የሚያሳየው ምንድን ነው? ጥቂቶች ክፍሎች ሀብትና እውቀት ያላቸው ብቻ የእነሱ ስራ ነው ፖለቲካ የሚለውን ነገር የተቃወመው ቀላል ቁጥር አይደለም። ትራምፕን የሚያመጣው ይሄ ኃይል ነው። ፖለቲካ የጥቂቶች መሳሪያ አይደለም። ያንተ ነው የፖፑሊስት የምትለው ህዝበኛነት የምትለው ቅስቀሳ ይሄ ያንተ ነው፣ አሜሪካ ያንተ ነው የመሳሰለው ነገር ስልጣን ላይ አውጥቶታል ትራምፕን። አሁን እንደምትለኝ አራት ዓመት ስልጣን ላይ ከወጣ በኋላ ይሄ ሰውዬ ተምሯል። ምክንያቱም እንዳልከኝ የፖለቲካ ሰው ካልሆነና መምራት ካልቻለ አንድ ሰው እንዴት ፖለቲከኛ ይሆናል ብለህ ለጠየቀኝ መልሱ ፖለቲከኛ እንዲሆን ያደረገው የገፋውና የህዝብ ነው። ይሄ ህዝብ ህዝበኝነት
እንዴት ፖለቲከኛ ይሆናል ሳይሆን ፖለቲካ በሰው ተፈጥሮ ውስጥ ያለ ክስተት ይመስለኛል፣ ያለ ሁኔታ ይመስለኛል። ከአመራር ጋር ከአገዛዝ ጋር በተያያዘ ነው ያልኩት፣ አገርን ከመምራት ጋር ከህዝብ አስተዳደር ጋር
ይሄ ነው። ትራምፕ እንግዲህ እንደምታውቀው ነጋዴ ሰው ነው። ከሰዎች ጋር ሆኖ ሀብት ይዞ ሰው አሰርቷል፣ ምን ብሏል። ነገር ግን ትልቅን ሀገር አሜሪካን የሚያክል ከማያውቅበት ከተማ መጥቶ ዋሽንግተን አካባቢ ይሄ ቤልትዌይ የምትለው ህዝብ በብዙ የተሳሰረ ሎቢው ምኑ ባለበት ቦታ ትራምፕ እንግዳ ሰው ነበር። ልክ አንድ ሰው የማያውቅበት ሀገር እንደው ሻንጣ ይዞ የገባ ያህል ነው ትራምፕ። የመጀመሪያውም ስልጣን እንደገዛ ጊዜ ጀምሮ አንድ ነገር የማትረሳው አለ። ይሄ ሰውዬ ስልጣን ላይ የገባ ጊዜ ትራምፕ ፕሬዚደንት አይደለም የሚሉ ኃይሎችም የተፈጠሩበት ጊዜ ነበር። እና ትራምፕ በመሰረቱ ባይተዋር ሰው ነበረ። ዋሽንግተን ሲገባ አትፈለግም የተባለ ሰው ነው። ፕሬዚደንትም ልትሆን አትችልም የሚሉ ኃይሎች ልብሏል። ደግሞ የማትረሳው ነገር አለ። የኦባማ አድሚኒስትሬሽን ለትራምፕ ሰላማዊ የሆነ ሽግግር አይደለም ያደረገለት። ብዙ መሰናክል ተፈጥሮ ጊዜውን ሁሉ ራሱን በመከላከል ላይ እንዲያጠፋ የተገደደ ሰው ነው ይሄ ሰውዬ። እና ትራምፕ በመሰረቱ ከተጀመረበት ጊዜ ጀምሮ በሚደንቅ ነገር አሁን ዳኞች ሹመት የመሳሰለ ነገር ብዙ የሚደንቅ ነገር በአጭር ዓመት ውስጥ አድርጓል። የተሾመው የዳኛ ቁጥር ብትለኝ ኮርስ የሚረዱት ሰዎች አሉ፣ መቼም አማካሪዎቹ ቤተሰቡኖቹንም ይዞ ገብቷል። ግን እንዲረዱት ያመጣቸው ሰዎች የተቻለውን ያልተሞክሩ አንዳንድ ውጤቶች ተገኝተዋል። ሰው መሾም ይሄን የመሳሰለ ነገር፣ ሌላ የማይቀር ነገር የማይነው ነገር ደግሞ በተለይ ከቻይና ጋር የፈጠረው የገበያ የንግድን ያለመመጣጠን በመቀየር ታሪፍ በመቀየር ናፍታ የሚባለውን በአዲስ ሲስተም በመቀየር በጣም ተጨባጭ የሆኑ የኢኮኖሚክ ስራዎች ሰጥቷል። ይሄ ትልቅ ነገር ነው ያደረገው። በፖለቲካው በኩል
እንደምትለው ብዙ ጣራቶች ያፈራ ይቻለው ምንድነው ካውሮፓኖች ጋር ሳይቀርም የተጋጨበት የናቶን ነገር ማጥፋት ይችላል ዲፕሎማት አይደለም አይባልም እንደዚህ ገንዘባችሁን ክፈሉ አይባልም ነው ባማ እንደዚህ ያለው ተባካችሁ የተባለው ነገር ክፈሉ ብሎ የጠየቀ አሜሪካ መሪ ቢልም ትራምፕ ለጋዴብና የቢዝነስ ሰው ነው እንዴት ነው እናንተ ሂሳባችሁን ማስከፍሉት እኛ ወጪ ያወጣል የትራምፕ አካሄድ እንደዛ ነው ካልከፈላችሁ ሰርቪስ መጥፋት አልችልም ይሄ ብዙዎቹ ተማርነው የሚሉትና በተፈጥሯቸው በፖለቲካ በሰና ሀገር መራን የሚሉት ዲፕሎማቶች ቢያነ ቋንቋ አውቁ ስለዚህ ትራምፕ ፖለቲከኛ በማያደርገው ነገር ያደረገ ለሀገር የሚጠቅም ነገር አድርጓል በተጨባጭ ነው ከዚህ ውጪ በኢኮኖሚ በኩል በኔ ማይካር ነገር ይኖር ምንድነው በተለይ ለጥቁሮች ኢኮኖሚክ ኢምፓወርመንት በሚል በሰጠው ገንዘብ በተከፈለው ገንዘብ ብዙ 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 ትናንሽ ቢዝነስ ሰዎች እንዲነቃነቁ አድርጓል ይሄ ተጨባጭ ነገር ነው ብዙ ሰው ጥቁሮችን ያላግባብ የታሰሩ ሰዎች ሪፐብሊካን ዴሞክራት በመተባበር ተወሰዱት እርምጃ መሰረት እነ ባይደን በጻፉት በ1994 ህግ የተወረወሩ ብዙ ወጣቶችን ያላግባብ ከእስር ቤት አስወጥቷል ይሄን ሁሉ ስታይ እሱን ከስልጣን ለማባረር ኢምፒችመንት ተብሎ ከተደረገበት ሴራ ጋር ስታይ በመሰረቱ በመከራ ላይና በስልጣን ላይ እንዳይቀመጥ የተጋፉት ዴሞክራቶች ሳይሰራጾ ነው በእውነት ነው ማለት እንደዚህ ስልጣን ላይ ያለ መሪ እኔ ሲደበደብና ሲጠላ በግልጽ ከስልጣኑ እንዲደቅ ለማድረግ ነው ሁሉ ሙከራ ሲደረግበት ይሄ ሶሪ ቀጥሎ እስከመጨረሻው ድረስ ታግሏቸዋል ይሄ ሁሉ ተደርጎ ነው አቶ ሰለሞን ኮቪድ የሚባል በሽታ ሲገባ ትራምፕ ኢምፒችመንት ላይ ነበርኩም እና ጃንዋሪ ላይ ያለም በአጠቃላይ ስታይ ምንድነው ይሄ ሰውዬ ጥንካሬ ያገኘው ፖለቲከኛ ስለሆነ አይደለም የሚያስፈልገውን ነገር ማድረግ የሚገባውን ነገር በተለይ በመሰረቱ ከገንዘብና ከመንጋ የተያዘ ነገር ነው አሜሪካንን እዳም ተቀባይም ሆነ ልበትም በአሜሪካ አድቫንቴጅ ማግኘት በቃችሁ ይላል ቻይናንም ኤሽያንም ሁሉንም ማገር ለአሜሪካ ጠበቃ ሆኖ በዛ መሰረት ይሄ ክፉ ቀን ዘመጣቱ ወዲህ ኢኮኖሚው እንደ ጉድ ነበር አንኢምፕሎይመንቱም በጣም ትንሽ ነበር ሬከርድ ነበር ከዛ በኋላ ያለው ታሪክ እንደምታውቀው ከኮቪድ በኋላ ያለው ፖለቲካ ራሱን የቻለ ሌላ ዓለም ውስጥ ነው የገባ ነው ስለዚህ እና አሁን እንደነጋገረው በሙሉ ከኮቪድ በፊት የነበረው ትራምፕ እንጂ ከኮቪድ በኋላ ያለው ትራምፕ ደግሞ ሌላ ሰው ነው አቶ ሰለሞን
ወደዚህ ወደ ኮቪድ ጉዳይ መለሳለሁ ወደ ኋላ ነገር ግን እየተናገሩ ያሉ እንዳላቋርጦት አንድ ዝም ብዬ የዘለልኩት ነጥብ ነበር እርሶ ያነሱት በተለይ በሽግግሩ ጊዜ የነበረው ሁኔታ ሰላማዊ ያልነበረ ወይም ሰላማዊ ሽግግር አልተደረገለትም ብለው ነበር ወይም ችግር የነበረበት ነበር ብለው ጠቅሰው ነበር እንደዚህ አይነቱን ክስ ፕሬዚደንት ትራምፕም ሲያነሱት ይስማል በተደጋጋሚ ሰለል ነበር ሁሉ ያሉባቸው ጊዜዎች ነበሩ ለዚህ ግን አሳማኝ ማስረጃ እስካሁን ድረስ ያቀርቡ አልታየም ሌሎችም የሚናገሩት ተንታኞችም ሆኑ ሌሎች የፖለቲካ ሰዎች የሚናገሩት ይሄንኑ ነው እርሶ ሰላማዊ ሽግግር አልተደረገለትም ሲሉ ከምን ተነስተው ነው የጨበጡት የሚያውቁት ነገር አለ ምን ማለት ነው እንደዚህ ማለት
ምንድነው ከዚህ በፊት የነበሩትን የሽግግሮች ቡሽንም ወደ ኦባማ አይተናል ይሄኛው ለየት የሚያደርገው ምንድነው የአሜሪካ ዜና ጣቢያዎች አንዳንዶቹ ሂለሪ ክሊንተን በምርጫ የተሸነፈች ጊዜ ሀዘን ላይ ተቀመጡ ብዙዎች አሉ ፍጹም ያዘኑ ጋዜጠኞች አይቻለኝ እንዴት እንደ አይነት የማት መጣ ተብሎ ይሄ ሀዘን ድባብ እንዳለ ነው ትራንዚሽኑ የተጀመረው ከጃንዋሪ ጀምሮ አንዱ መንግስት ወደ ሌላው ሲሸጋገር ስልጣኑ እስኪረካከብ ድረስ የበፊቱ ናሽናል ሴኩሪቲ በለው ከዚህኛው ናሽናል ሴኩሪቲ ከሚጋ መነጋገር አለበት የሀገር ጉዳይ በመሆኑ ነው አሁን እነ ሱዛን ራይስ እና እነ ማይክ ፍሊን ጋር የነበረው ግንኙነትና በቅርብ ጊዜ ወጥቶ የነበረው ዶኩመንት እንደሚናገረው ይህንን ሰውዬ ወጥመድ ለማስያዝ ከራሻ ሰዎች ጋር ሲነጋገር በነበረበት ጊዜ የተነጋገረውን ነገር ሳይቀር ሁሉ እየጠለፉ እንደገና የትራምፕን ካምፔን ሰዎችን ሁሉ የራሻ ኤጀንት ናቸው የሚል ነገር ተፈጦ ይሄ ራሻ ነው ይህንን ምርጫ ያሸነፈው የሚባለው ሴራ በተጀመረበት ጊዜ ኦባማ አማራጭ የለውም ህዝብ መርጧል ማሸነፍ አለበት ነገር ግን በንጹህ መንፈስ አይደለም የተጋደ ምክንያቱም የአሜሪካ ህዝብ ምርጫ ሲያሸንፍ የሚቀጥለው ፕሬዚደንት ማስረከብ ግዴታ ነው ነገር ግን በቀና መንፈስ ቢሆን ኖሮ ይሄ እንደዚህ አይነቱ ኦባማም የሚያውቀው ባይደንም የነበረበት በፊት የነሱ ግሩፕ ወደዚህኛው የሚደረገውን ሽግግር እንቅፋት ለመፍጠር ተሰርቷል ይሄንን እነሱ ማይክዱትም አሁን አዲስ አንድ ደግሞ ኢንቨስቲጌት የሚያደርግ የማን ዱርሃም ነው ማን ነው የሚባል የሚያወጣው ዶኩመንት አለ እናያለን ግን ከሚነገረው እኔ
አንተም እኔም ከምንሰማው ይሄ ሰውዬ የተመረጠው በራሽያ ድጋፍ ነው፣ የራሽያ ሰላይም ነው፣ ራሽያ የሚያገለግል ነው፣ የራሽያ ተፈጥ ነው እየተባለ የሚደረገው ካምፔን ሌሎቹ እነ ሱዛን ራይስ በስብሰባ ላይ እነ ባይደን በተገኙበት ሁሉ በጫጫሩት ወረቀት ላይ እንደዚህ ማለት ነው። ሴራ መኖሩ ግልጽ ነው። አሁን አንተ እንደምትለኝ ኢንቨስቲጌት ተደርጓል። ኢምፒችመንት የተባለው ሁሉ ተደርጎ በመጨረሻ የተገኘ ውጤት ምንድን ነው? ይሄ ነው ትራምፕን የሚያስደግገው የራሽያ ሰላይ ነው የሚያሰኘው ነገር አልተገኘም። ስለዚህ በአጠቃላይ ምንድን ነው ይሄ ፕሬዚደንት የአሜሪካ ህዝብ የሚያውቀው እስከ ኮቪድ ድረስ በከፍተኛ ዴሞክራቶች በአንድ በኩል ሪፐብሊካን በአንድ በኩል ሆነው የወገንተኝነት ፍርድ ለማስፈረድ መከራውን ያየ ነው የአሜሪካ ህዝብ። እኔም ቁጭ ብዬ አዳምጫለሁ። በእውነት ነው ምን ብዙዎቹን ዲፕሎማቶች ዩክሬንን በሚመለከት የተናገሩትን አዳምጫለሁ። በሚደንቅ ሁኔታ በህዝብ የተመረጠውን የአሜሪካን ፕሬዚደንት ለመክሰስ የሄዱበት የነበረው መንገድ በዲፕሎማቶች ቋንቋ በጣም የሚያስደነግጥ ነበር። በእውነቱ ነው የምለው፣ ለእኔ የወተርጌት ጊዜ አሜሪካን ውስጥ አልነበርኩም። ወንጀል ሲሰራ የአሜሪካ ህዝብ ያውቃል። ግን በፎልስ ዶኩሜንት በሴራ ተጠንስሶ ይህን ሰውዬ ለመክሰስ የደረገው ሙከራ በመሰረቱ የአሜሪካ ህዝብም አልደገፈውም። በመሰረቱ ትራምፕ ከዛ ያንን ከትከሻው አውርዶ በመነቃነቅ ላይ እያለ ነው ኮቪድ የመጣበት እና ብዙ ፈተና የነበረበት ሁኔታ ነው የምለው። እና የኦባማን አድሚኒስትሬሽን አቶ ሰለሞን በእውነት ወደፊት ኦባማ ሌጋሲን የሚጽፉ ሰዎች ዘርዝረው ማ ምን አደረገ የሚለውን ለታሪክ መጻፋቸው የማይቀር ነው። ማ አንድን የአሜሪካን መሪ የራሽያ ሰላይ ነው ብሎ የሚወነጅል አድሚኒስትሬሽን ውስጥ ያሉ ፖለቲከኞች፣ የኤፍቢአይ ሰዎችን በላቸው፣ እነ ኮሚን በላቸው ያደርጉት የነበረው ነገር፣ ለሚዲያው ይሰጥ የነበረው ሊክ የማድረግ ይህን ሰውዬ ምናልባት ደካማ ሰውዬ ቢሆን ኖሮ ሊያሳብደውትም በቃኝ ሊያድር ይችልም። ደካማ ሰው እኔ በሆነ ደካማ መሪ ቢኖር ወይም በሽተኛ ሰውዬ ቢሆን በቃኝ ብሎም ሊሄድ ይችል ነበር። በእውነቱ ግን ያንን ክፉ ቀን አሳልፈዋል ይሄ ሰውዬ። እኔ የዶናልድ ትራምፕ የማንም ሀገር ሰላይ እንዳልሆነ ፍሮም ዴይ አውቃለሁ። ይሄ ፓትሪዮት ነው፣ አገሩን ይወዳል። አሜሪካ ፎርስት ይላል። ለምንድን ነው ለፑቲን ትራምፕ ሁሌ ሶፍት ነው እያለ ይነግረኛል። ከፑቲን ጋር ጦርነት እንዲከፍቱ የሚፈልጉ ሰዎች አሁንም አሉ። እንዴት ራሻ የአውሮፕላን በላዩ ላይ ሲሄድ ትራምፕ ዝም አለ ይላሉ። ሰዎቹ ይቀልዳሉ ማለት ነው። ለአሜሪካ በአሁኑ ሰዓት ፑቲንን ጠላት አድርገን ብንነቃነቅ ምን ለመሆን አውሮፓ ውስጥ ይሄን በዩክሬን ምክንያት አሜሪካ በናቶ ጦርነት እንዲከፍትልን ነው? አይደለም። ሌላ መንገድ አለ። አውሮፓውያን የማያደርጉትን ነገር የአሜሪካንን መሪዎች በሚድል ኢስት እንደገቡት ሁሉ በሌላ አገር እየገቡ ጦርነት እንዳይፈጠር ትራምፕ ጥሩ አድርጓል። ለዚህም ነው እኔ በዩክሬን ፖሊሲው ራሽያ በዓለም ሕግ ሳንክሽን ተደርጎ ሊቀጣ ይችላል። ግን አሜሪካ ግን በምክንያት ከሌሎች ታላላቅ አገሮች ጋር ወደ ጦርነት የሚሄድበት ምክንያት የለም። ደካማ አገሮችንም በማስፈራራት ሊቢያን እንዳደረጉ የሰው ሀገርም አላፈረሰም። ከሲሪያ መልክ ባለው መንገድ ነው ዊዝድሮ ያደረገው። የተፈጠረ ነገር የለም። ሳየው አሜሪካንን ከማያስፈልግ ጦርነት ጎትቶ አውጥቶልናል ትራምፕ። እና ይሄ መቀጠል አለበት። አሜሪካ በምንም አይነት አሁን አላስፈላጊ ጦርነት ውስጥ በመግባት የሚጠፋው የሰው ሀብትም ሆነ ንብረትም የሌላውንም ሀገር ሰዎች ህይወት ማጥፋት አስፈላጊ አይደለም። በዚህ ምክንያት ነው የቡሽ ዳይናስቲ ትራምፕን የሚጠላው፣ የክሊንተን ሰዎች ትራምፕን የሚጠሉት ሂለሪን በመሸነፉ ነው። ኦባማም ተሸንፏል። ስለዚህ ትራምፕ ያደረገልን ትልቅ ነገር ምንድን ነው? ፖለቲካ የእኛ የጥቂቶች ሰዎች ናቸው ብለው የሚያምኑትን ግሩፖች አሸንፎልናል። የቡሽን ፋሚሊ አሸንፏል። አንፈልጋቸውም። የጦርነት ፋሚሊ ነው በእኔ በኩል የምላቸው። የሂለሪንም ግሩፕና ክሊንተን የሚያሸነፉት ምንድን ነው? ግሎባሊስት ነን፣ ችግር የለውም፣ ዓለም ሁሉ የሚመራው በኢንተርናሽናል እንትን ይሄ ባውንደሪ የሚባል ነገር የለም የሚባለው አለመስራቱን ፖለቲካ ለእኔ የሚገባኝ ናሽናሊዝም ነው። ፖለቲካ ማለት ከቤት ነው የሚጀምረው። የአገርህን አገር ኢኮኖሚና ንብረት ሳታቋቁምና ህዝብን ከችግር ሳታወጣ ዝም ብለህ ተነስተህ ሌላው ሀገር እየሄድክ እየፈነጨ አገርህን ማክሰር የለብህም። እኔ የማምነው በዚህ።
አቶ ተድላ ያነሷቸው ብዙ ነጥቦች ፕሬዚደንት ዶናልድ ትራምፕ ፕሬዚደንት ከሆኑ በኋላ የተነሱ ጉዳዮችን ነው የተመሰረተባቸው ክስ በተወካዮች ምክር ቤቱ እና ሌሎችም የነበሩባቸው የፖለቲካ ፍትጊያዎች ወይም ትግሎች ማለት ይቻላል። ቀደም ሲል አንስቼ በነበረው ጥያቄ ግን ሽግግሩ ሰላማዊ አልተደረገላቸውም የሚል ጥያቄ ነው እና ዛጋ ካነሱት ስለላይ ይደረግባቸው ነበር ካሉት ነጥብ ምናልባት የመረጃ ተቋማቱ ያንን ያደርጉ ይሆን ነበረ። በሩሲያም ጉዳይ ቢሆን ከመረጃ ተቋማቱ ተገኘ በተባለ መረጃ ነው እንጂ አንዳንድ ጭብጦችን መንገድ ለማስያዝ ያህል ነው እንጂ የኦባማ አስተዳደር በቀጥታ ያደረገው ነገር ስለመኖሩ የተገኘ ማስረጃ የለም። ትራምፕ ታወርን ዋየር ታፕ ያደርግ ነበር የኦባማ አስተዳደር፣ ወይም ደግሞ ጆሮ ይጠባ ነበረ በመሳሪያዎች ተብሎም የቀረበ ክስ ነበረ። ያንንም የሚያረጋግጥ አልተገኘም። እና ለአሜሪካ ዴሞክራሲ ትልቁ ሀብቷ ትልቁ ጌጧ ሰላማዊ የፖለቲካ ሽግግር መኖሩ ነው። ሁልጊዜ ከአንድ ፓርቲ ወደ ሌላ ፓርቲ፣ ከአንድ ፕሬዝዳንት ወደ ሌላ ፕሬዝዳንት በተሸጋገረ ቁጥር ማለት ነው። እና እርሱ የተከሰቱት ሁኔታ በተደጋጋሚ ከሌሎችም ተጠቅሰው የነበረ ቢሆንም ይፋ የሆነ ማስረጃ ግን ተጨባጭ የሆነ ማስረጃ እስካሁን ድረስ ቀርቦ አላየንም። ምናልባት እርሱም ይሄንኑ በመገናኛ ብዙሃን የሚባለውን ወይም ከትራምፕ አካባቢ የሚባለውን ነገር አስደግፈው ካልሆነ በስተቀር የተጨበጠ ማስረጃ ይዘው ከሆነ እንደ መገናኛ ብዙሃን ቢያካፍሉን ደስ ይለኛል።
ከዛ እሱ ላይ እኔ ሚዲያው ከማያውቀው ውጪ የተለየ ነገር የለም። ነገር ግን ዋነኛው ለክሱ ሁሉ ምንጭ የሆነው የዲኤንሲ ሰርቨር መሰበር የተባለው የዚህ የስቲል ዶሴ የተባለው ሁሉ የዲሞክራቶች የነ ኦባማ የነ ሂለሪ ጥንስስ ነው። ኦባማ በቀጥታ እዚህ ውስጥ እጁ አለበትም ባይባልም ይሄ ሁሉ ሲደረግ የነበረው በሱ አድሚኒስትሬሽን ከዛ ጊዜ ጀምሮ ነው። ይህ ሰውዬ ላይ የራሻ ሰላይ ነው የተባለው። ሰርቨሩን ያሰበረው እሱ ነው። ኢሜሉንም ያሰበረው ትራምፕ ነው። ከራሻ ጋር ይሰራል ውስጥ ለውስጥ ነው። ከዛም የተገኘ ኤቪደንስ የለም። ትራምፕን በቀጥታ ከራሻ ጋር ኮሉዥን የሚባለው ነገር በኢምፒችመንትም ተሄዶ መጨረሻው የምናውቀው ነው። እኔም አንተ እንደምትለይ የኦባማም እንዲሆን በቀጥታ እሱ አደረገው የሚባል ነገር የለም። ነገር ግን ያ አድሚኒስትሬሽን የኦባማ አድሚኒስትሬሽን፣ የሂለሪ አድሚኒስትሬሽን እና የነ ኮሚ የዛ የኤፍቢአዩ ኤፍቢአይ ገለል ከፍተኛ ሆኖ ስራ መስራት ሲገባው ፖለቲካ ውስጥ ገባ። ኮሚ የሚባል ሰውዬ ትዝ ይል እንደሆነ የእሷን ኢንቨስቲጌት ማድረግ አስፈላጊ አይደለም ብሎ ከምርጫው ስንት ነው ለሶስት ቀን በፊት ምንም የሰራችው ጥፋት የለም ብሎ ፈራጅ ሆኖ የተገኘ ነው ምንም። ስለዚህ ኮራፕሽኑ የተጀመረው ኤፍቢአይ ምኑ የፖለቲካ መሳሪያ ሆኗል። ይሄ አንደር ኦባማ አድሚኒስትሬሽን ነው፣ በማንም ስራ አይደለም። ተጠያቂነቱ ሊሆን የሚችለው ይሄ ስሙዝ ትራንዚሽን ነው። የኤፍቢአይ ፖለቲካ ውስጥ ሊገባ የቻለው መንገድ አግኝቶታል። ኮሚ እንደ ልቡ ሊፈነጥዝ የቻለውና ከውስጥ ኢንፎርሜሽን ለኒውዮርክ ታይምስ እያቀበለ ወሬ እያናፈሰ ፖለቲካ ሁሉ ሊተራመስ የቻለው በኦባማ አድሚኒስትሬሽን የመጣ ሰውዬ ነው። በኋላም ትራምፕን ያን ሰውዬ ተቀብሎታል። ምክንያቱም መንግስት ቢቀየር ገለልተኛ የሆነው የህግና የምን አካል ይቀጥላል እዚህ ሀገር እንደምታውቀው። ነገር ግን ኦባማን ምን ቅሬታ ምንድን ነው? ይሄን ነገር ማስቆም ይችል ነበር። የሚያውቀው ነገር ካለ ማስቆም ይገባው ነበር። አሁን ኤፍቢአይ ሰውዬ የሚሰራውን ኦባማ አያውቅም ለማለት ይቸገራል። ምክንያቱም ይገናኛሉ። ናሽናል ሴኩሪቲ ስብሰባ ላይ ሱዛን ራይዝ ባይደን ሳይቀሩ እየተሰበሰቡ ምን ይመክሩ እንደነበረ መጨረሻ ታውቷል። ግን እንዳልከው ይሄ ነው የሚል ማስረጃ የለም። ስለዚህ ወደፊት ይህንን የታሪክ ጸሐፊዎች ሊያወጡት ይችላሉ።
አቶ ተድላ እስቲ ወደ ሌላ ነጥብ ደግሞ ልውሰዶት። ቅድም እርሶም ጠቆም አድርገውታል፣ በተለይ የዘር ግንኙነትን የሚመለከት ነው ዩናይትድ ስቴትስ ውስጥ ያለውን። አሁን ሰሞኑን ደግሞ ተካሮ ያለ ሁኔታ ነው በአሜሪካ የፖለቲካ ዓለም ውስጥ። እንዳሉት ፕሬዚደንት ትራምፕ የተለያዩ ለውጦችን ለማድረግ ጥረት አድርገዋል፣ በጋድ ራሳቸውም ተናግረዋል። ለምሳሌ የጥቁሮች የመቀጠር መጠን ከማንም ፕሬዚደንት በበለጠ ሁኔታ በተሻለ ሁኔታ ከፍ እንዲል አድርጌያለሁ ብለዋል። ጥቁሮች፣ ሂስፓኒኮች፣ የጥቁር ዩኒቨርሲቲዎች የተሻለና ቋሚ የመንግስት በጀት ማግኘት እንዲችሉ ድጋፍ ማግኘት እንዲችሉ አድርገዋል። ዋይት ሀውስ ጠርተው አነጋግረዋቸዋል። መሪዎቹን የገለጹትን የ1994 ህግም እንዲለወጥ አድርገዋል። የወንጀል ህግ ጥቁሮችን እጅግ በጣም ተጎጂ አድርጓቸው የቆየው በዛ ህግ ውስጥ ምክትል ፕሬዚደንት ጆ ባይደን ያን ጊዜ ሴናተር ነበሩ፣ ድምፅ ሰጥተው እንደነበረ ነው የሚነገረው። ይህ ሁሉ ሆኖ ታዲያ በአሁኑ ጊዜ ሲመለከቱት በጥቁሮቹ አሜሪካውያን ዘንድ ሰፊ ድጋፍ እንዳላቸው ቁጥሮች የሚያሳዩት ለጆ ባይደን ነው። ምንድን ነው ይሄ ምክንያቱ ብሎ ያስባሉ። እርስዎ ጥቁር ነዎት፣ ምንድን ነው የሚያስቡት እርስዎ ስለሳቸው የዘር አመለካከት?
እኔ መጀመሪያ አንድ ፍጹም የማልስማማበትና ጆ ባይደን በቅርቡ ነው ከወር በፊት የተናገረው ትራምፕ ዘረኛ ነው የሚለው ፍጹም በዘር ሰው ነው። በዚህ የማልስማማበት ምክንያት ምንድን ነው? አንድን ሰው ዘረኛ የሚያደርገው በቀጥታ ስራው ነው። ትራምፕ ከተመረጠ ጊዜ ጀምሮ ለጥቁር የሚጠቅሙ ናቸው። በተለይ የጥቁር ኢምፓወርመንት ዞን ተብሎ በሳውዘርን ካሮላይና ሴናተር በቲም ስኮት አማካኝነት በመተባበር የተደረገው የኢኮኖሚክ እንቅስቃሴ በጣም የሚያኮራ ነው። ይሄ በቀጥታ የሚጠቅመው እንደኛ አይነት ጥቁሮች፣ ማይኖሪቲ፣ ስፓኒክስ መሳሰሉትን ነው። በኢኮኖሚ አንተን ከፍ የሚያደርግ መሪ ዘረኛ ነው ብለህ ስትናገር በጣም ይከብዳል። እንዲያውም አንዳንድ ዘረኝነት ቃል የተናገሩት ባይደን እንደሆነ ራሱ አንተ የምታውቀው ነው። ጥቁር ናችሁ፣ እኔን ካልመረጣችሁ ጥቁሮች አይደላችሁ ብሎ በቀጥታ ተናግሯል። በዚህ ብዙ ጥቁር ሰው ተቀይሟል። ለምንድን ነው እኛ የዲሞክራቲክ ፓርቲ ባህሪያንን ወይስ ምንድን ነው? ጭንቅላት ያለን ሰዎች የሚመስልን ጥቅማችን ይዘን መጣለናል። አሁን አንተ በነገርከኝ መሰረት ለትራምፕ ባለፈው ጊዜ የመረጡት ጥቁሮች ፐርሰንቴጅ ስንት ነው? ወደ 8% ገደማ ነው የሚሆነው ወይም ያንሳል። አሁን ግን ያ ቁጥር ከፍ ብሏል። ለባይደንም አደጋው ቀጥተኛው አደጋ ምንድን ነው? ይሄ ቁጥር 15-20% ይሆናል ተብሎ ነው እንግዲህ። ይሄም ግምት ነው፣ መላምት ነው። ይሄን ከሆነ ትራምፕ የባይደንን ያህል ጥቁር ድምጽ አለማግኘቱ እኔ ሊያስደንቀኝ አይችልም። የባይደን የጥቁር ድምጽ ነው እዚህ ያደረሰው። ፕራይመሪውንም ሊያሸንፍ የቻለው ባይደን በጥቁሮች ሽማግሌዎች በተደረገው ጥረት እንጂ ለዚህ ውድድር መብቃት አይገባውም ነበረ። ነገር ግን ትራምፕን በሚናገሩት አንዳንድ ነገሮች ተቀይሟል። ነገር ያለው ለምሳሌ ያኔ ቤተክርስቲያን ውስጥ የገደለው ሰውዬ ወጣት ገሎ ከዛ እነዚህ የናዚ ሰዎች ሰላማዊ ሰልፍ ሲያደርጉ ትራምፕ እነዚህ መካከል ጥሩ ሰዎችም አሉ፣ እዚህም ጥሩ ሰዎች
የሻርሎትስቪል ቨርጂኒያን ታሪክ ነው።
ኤግዛክትሊ ይሄንን አይነት ቋንቋ በቀጥታ ብዙ ሰው ያስቀይማል። ዛሬ ለምሳሌ በቀጥታ አንተም ከእኔም ሰምተነዋል። ዊስኮንሳን ሄዶ በመጠበቅ ጊዜ ጥያቄ ያቀረበለት ሲስተሚክ ሬሲዝም፣ ይሄ ሆን ብሎ ዘረኝነት አለው ነው የሚባለው። ባይደንም የሚያምነው እሱ ነው። ብዙ ዴሞክራቶች የሚነግሩት አሜሪካን ውስጥ ሲስተሚክ ሬሲዝም አለ የሚባል ነገር አለ። ትራምፕ ለዚህ የሰጠው መልስ ምንድን ነው? አልመለሰውም። ይሄን ትራምፕ ባይደን ሲስተሚክ ሬሲዝም አሜሪካን ውስጥ አለ ነው የሚለው። ትራምፕ ግን ጥያቄው የሲስተሚክ ሬሲዝም ጉዳይ አይደለም የሎ ኤንድ ኦርደር ነው እያለ ይናገራል። አሁን እንግዲህ በፖለቲካ አንጻር ስታየው፣ አዎ የትራምፕ ሲስተሚክ ሬሲዝም የለም ክርክር አለ የለም፣ አሜሪካን ሁለት ቦታ የሚሰነጥቅ ነው። ይሄ የአሜሪካን ፓብሊክ ብትጠይቅ እኛ ኦባማን የመሰለ ጥቁር አሜሪካዊ የመረጥ ነው ዘረኞች የሆነ ሰዎች አይደለንም። ሲስተሚክ ሬሲዝም ከሀገር ውስጥ አለ ማለት ምንድን ነው? በትምህርት
ተቋማዊ ዘረኛነት
ተቋም ይሄ ሬሲዝም የመጣው ታሪካዊ ነው። ከባርነት ጊዜ ጀምሮ ጥቁሩን በኢኮኖሚ እንዳያድግ የተደረገ በዘረኝነት ይሄ እዚህ የደረስ ነው፣ በዛ ተሻግረን ነው። ስለዚህ ለትራምፕ የአሜሪካን ውስጥ ባርነት አለ የነበረው ወለ ብትጠይቀው አይክልም። እነ ማርቲን ሉተር ኪንግ ጊዜ የነበረውን የመብት ትግል ተገቢ ነው ወለ ብትጠይቀው አይደለም አይልህም። አሁን ግን ባለንበት ሰዓት ደረጃ አሜሪካን ውስጥ አንተ በትምህርት የመማር እድልህ፣ የመኖሪያ ቦታ ወይም የመቀጠር ቦታ ላይ ሆን ተብሎ አንተን የሚያዘናጋ ነገር ካለ በህግ የምትጠይቀው ጉዳይ ነው። ስለዚህ ለእኔ አሁን ትግሉ ምንድን ነው? አሜሪካን ውስጥ ፖሊሶች የሚያደርጉትን ህገወጥ ድርጊት በሚያስነሳው ቁጣ ጥቁሩ ብሶት ያለበት ሰው ሁሉ በዛ ተነስቶ እንደምታውቀው የራሱን አካባቢ ሱቅ ሳይቀር ማቃጠል ላይ ነው ያለው፣ ማጥፋት ላይ ነው ያለው። ይሄንን
እዚህ ጋር ትንሽ ለማስተካከል መቼም ጥቁሩ በጅምላ ሳይሆን ጆ ባይደንም ትራምፕ ራሳቸውም እንዳወገዙት የተወሰኑ በሁከት ላይ የተሰማሩ ክፍሎች እንዳሉ ነው ሲናገሩ የነበረው። አብዛኛው ጥቁር ሰላማዊ ሰልፍ፣ ሰላማዊ እንቅስቃሴ ሲያደርግ ነው የሚታየው። ጥቁሩ ብቻ ሳይሆን ከጥቁሩ ጋር የቆሙ ነጮችም ጭምር።
ይሄ ምንም ጥያቄ የለውም። ጥያቄው የጆርጅ ፍሎይድ ጥያቄ ሁላችንም እንዳየነው በጣም ሰላማዊ ሆኖ እየተጓዘ ነው። እንዲያውም ብዙዎቹ ወጣቶች ከጥቁሩ ይልቅ ነጩ ነው ወጣቱ ነው ይሄንን የፖሊስ ወንጀል በአይናችን ያየነው። እዚህ ኒውዮርክም የዛሬ ስንት ዓመት በአይናችን ያየነው ታፍኖ የሞተው ይሄ ተለመደ። ይሄንን ለመቃወም የሚወጣው ወጣት አለ። ያንን ግን ወደ ሌላ አቅጣጫ በመቀየር ሱቅ መስበር፣ ከተማ የሚያደርጉ ኃይሎችም አሉ። እነዛ ሁሉንም ጥቁርም ነጭም የተለያየም ቀለማ ሊሆኑ ይችላሉ። ዞሮ ዞሮ ምንድነው በእንደዚህ አይነት ግርግር ጊዜ ይሄ መኖሩ አለ። ነገር ግን ለእኔ አሁን አንተ ቅድም ወዳረከ ነገር አሜሪካን ውስጥ ሲስተሚክ ሬሲዝም አለ የሚለው ክርክር በፖለቲከኞቹ የአሜሪካንም ማህበረሰብ እኩል መሰንጠቅ የሚችል ቋንቋ ነው። ለምሳሌ አንዳንዱ ጓደኝነት የመረጠ ጓደኛ ይሆናል። ትምህርት ቤት የሚሄድበትም አካባቢ የሚኖርበት ዚፕ ኮድ ሳይቀር ከሚፈልጉት ሰዎች ጋር መኖር አለ። ነገር ግን እኔ እዚህ ቦታ መሄድ አትችልም፣ እዚህ ሱቅ መግባት አትችልም፣ እዚህ ትምህርት ቤት መሄድ አትችልም ተብሎ የሚከለክል ነገር የለም። ነገር ግን እንዳልከኝ ህጉ፣ ዳኞቹ ትክክለኛ ፍትህ ይፈርዳሉ ወይ? ለምሳሌ የባይደኑ ጊዜ 1994 ብዙውን ማሪዋና የያዘ ወጣት ሳይቀር ለከፍተኛ ወይ ቤት ጨምሯል። ያ ምንድን ነው? ያ የወጣው ህግ ኢት ወዘ ሬሲስት ህግ። እኔ ያንን ህግ ያንን የፈረመ ሰውዬ ለእኔ ጥቁሮች ስርዓት የላቸውም መቀጣት አለባቸው ከሚል የመነጨ ነው ያ ህግ ማለት ነው። ተሻረ ያ ህግ ሌሎችም ህጎች መሻሻል ያለባቸው ብዙ ህጎች አሉ። በተለይ ፖሊሶች ቀጥረን በሚመረከት አሁን በዚህ በጆርጅ ፍሎይድ ምክንያት ብዙ ነገር እየተቀየረ ነው። እንደሚቀየርም ተስፋ አለኝ። አሁንም ዊስኮንሳን የተፈጠረውን ፖሊሶችን በህግ ተጠያቂነት የማድረግ ስራ መቀጠል አለበት። ያ የአሜሪካ ችግር ከባለፈው ታሪካ የመጣም ነው፣ ይቀጥላልም። ግን እኔ እንደማምነው ድረስ አሜሪካ ከሌሎች ሀገሮች በተለይ ከአውሮፓም ብለው ከምን ለጥቁሮች የባሰ ክፉ ሀገር ነው ብዬ አልቀበልም። የአውሮፓም ተማሪ ሆኜ አይቼዋለሁኝ። ያ ፖሊሶቹ ሆነ አንዳንድ ቦታ ቤልጅየም ተማሪ በነበረበት ጊዜ ቡና ቤት ስንገባ ያስወጡናል። በእኛ እድሜ ማለት ደንግጠን እኛም ወጣን። እዚህ እኮ ጥቁር አይገባም የተባልኩበት ቦታ አለ።
እሱማ አሜሪካም ውስጥ ለነጭ ብቻ የተባሉ ጥቁር የማይገባባቸው አካባቢዎች እና በይፋ አሰራሮች ነበሩ እስከ 60ዎቹ መጀመሪያ አካባቢ ድረስ።
እሱ ግልጽ ነው። በአሁኑ ሰዓት ያለብን ትልቁ ችግር የአሜሪካ በተለይ ህግ አስጠባቂ ሰዎች ተቃዋሚዎችን በሰላም ከማነጋገር ይልቅ ሽጉጥ የመምዘዙ ባህሪ በጣም አሳሳቢ ነው። በጣም በጣም አሳሳቢ ብቻ ሳይሆን አደገኛም ነው። ለምንድን ነው አሁን አይተን ሰሞኑን መሳሪያ ይዘው ሚሊሻ ሆነው ንብረታችንን አናስረካም ብሎ የሚተኩስ ሰዎች ተነስተዋል አይደል? አንዱ ወጣትም ሰው ሲገል አይተነዋል። ይሄ የመሳሪያና የዘር ነገር ከተደባለቀ ከባድ መጥፎ ነገር ነው። እዛ ላይ ለፖለቲከኞች ለጊዜው የፖለቲካ ብልጣብልጥ ሆኖ የሰው ድምፅ ለማግኘት ከምትጠቀም ይልቅ ፖለቲከኞቹ ሪፐብሊካንም ዴሞክራቶችም ኢንዲፐንደንቶቹ እዚህ ነገር ላይ በጥልቅ መወያየት አለባቸው።
አመሰግናለሁ ለዛሬ አቶ ተድላ አስፋውን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር፣ በኢንስታግራም፣ በዩቲዩብም ላይ ታገኙናላችሁ። ተከተሉን፣ ተነጋገሩ። የሰሜን ካሮላይና ANT ዩኒቨርሲቲ የፖለቲካ ሳይንስ መምህርና የፉል ብራይት ስኮላር ፕሮፌሰር ብሩክ ኃይሉ በቅርብ ሰሞናት በሁለት ተከታታይ ሳምንቶች የተካሄዱትን በየአራት ዓመቱ የሚጠሩትን የዩናይትድ ስቴትስን ዲሞክራቲክ ፓርቲና የሪፐብሊካን ፓርቲውን ጉባኤዎች መገምገም ጀምረዋል። ትናንት ምሽት ከቆምንበት እንቀጥላለን።
ፕሬዚደንቱ ብዙ ጊዜ ሲናገሩ እንደምንሰማው ሁከትን አበርትተው ይቃወማሉ። እንደውም የስርዓትና የህግ ፕሬዚደንት ነኝ እያሉ ነው የሚናገሩት። ሲመጡ ጀምሮም እንደዛ ሲሉ ነበረ። እነዚህ አሁን የተነሱት የተናጠል ጉዳዮች ናቸው። ከዚህ በፊትም አስታውሳለሁ በጆርጅ ፍሎይድ ግድያም ጊዜ ሀዘናቸውን ገልጸው ነበረ። በተመሳሳይ ጊዜ ግን ሁከት ተነስቷል ብለው በግልጽ ሲቃወሙ ነበር፣ በየቦታው የሚፈጠሩ ንብረት ማጥፋት እንዲህ የመሳሰሉ ነገሮችን። እስቲ በዛ በኩል ምን እንደሚያስቡ ጠይቆት፣ እንዲህ አይነት ተቃውሞዎች በሚነሱበት ጊዜ ሁከቶች አብረዋቸው ያጅባል፣ እኚህ ሰው ደግሞ የሀገሪቱ ፕሬዚደንት ናቸው እና ምንድን ነበር ማድረግ የነበረባቸው? ምንድን ነበር ማለት የነበረባቸው በዚያ ሁኔታ? በእርግጥ የተፈጸመው እንግዲያ ተቃውሞ
አንድ ፕሬዚደንት ይህን ይሄን ብሎ ማለት ከባለቤቱ አወቀ ቡዳ ነው፣ ተገቢም አይደለም። ነገር ግን ከአንድ ፕሬዚደንት አንድ ዜጋ የሚጠበቅ ነገሮች አሉ፣ እሱ አልተሟሉም ለማለት ነው። ለምሳሌ ሕግ መከበር አለበት ማንም አገር። እዛ ላይ እሳቸውን ጠንክራ ለእርምጃ ማን ጠንክራ ለአቋሙ ስላለባቸው ጥሩ። ይሄ ሁሉም ሁላችንም የምንደግፈው ነገር ነው። ይሄ ፋክት ነው። አሁን ለምሳሌ አሁን ያልከው ላይ አንድ ወጣት ልጅ ይሞታል። በቅሬታና በእልህ ወጣቶች ይወጣሉ፣ ያቃጥላሉ። ይሄ ጥፋት ነው፣ ሁላችንም ማውገዝ አለብን። እኔም ራሴ አወግዛለሁ እንደ አንድ ሰው። መደረግ የለበትም ባለው ዲሞክራቲክ ስፔስ ወጥቶ ተቃውሞን ማሰማት ነው እንጂ መውቀስም ነው እንጂ ማቃጠልን ንብረት ማጥፋት መልሶ ወደ ሀደሃውን የሚጎዳበት ሁኔታ አገር ማጥፋት ይሄ ተጠያቂነት ያደርጋል። ይሄ ላይ ግልጽ ነው ማንም አቋም። ይሄ ሰው ህይወት ማጥፋትና ፕሮፐርቲ መውደም የለበትም። ይሄ ያለ ነው እሳቸው በነገራችን ለማስከበር አለባቸው። ችግሩ የሚመጣው መቼ ነው? ይሄ እንዳለ ሆኖ እሳቸው የሚናገሩት ምንድነው የሚሉት? ለምሳሌ የተሰለፉን ሰዎች አናርኪስቶች፣ ዋልጌዎች፣ ኤክስትሪሚስቶች የሚል ንግግር ብዙ ይደረጋል። ለምሳሌ ልጁ የሞተበት አባት፣ አጎት፣ ካዝን፣ የልጅ ልጅ፣ ጎረቤት፣ አብሮ አደግ የወጣ ሁሉ አናርኪስት ነው ወይ? እርግጥ ከውስጣቸው አናርኪስት የሉ ማለት አለ ነው ወይ? የአጠቃላይ ጅምላ አነጋገር ያደርጋሉ። ይሄ ነው ሰውን የሚያቆስሎና የሚጎዳው። እሳቸውን የሚያስጠቃቸው በነገራቸው ላይ አንደበታቸው እና አካሄዳቸው፣ ንግግራቸው መለየት አለመቻላቸው ይመስለኛል። ሁሉን አንድ ላይ ይሄ ራሱ ትልቅ የሚያስከፋ ነው። እንዲሁም ቁጣ ነው የሚፈጥር። ቁጣ እየፈጠረ ወደ ሌላ እሳት እየከተተ ነው ያለው። እና እሳጫሪ መሆን የለባቸው። አንድ አቋም መውሰድ አለባቸው። አቋም መውሰድ ማለት እንዲህ አይነት ግሩፖች የሚያደርጉትን ማውገዝ አለባቸው። ነገር ግን የጥቁሮቹም ደግሞ መብታቸውን ሪኮግናይዝ ማድረግ ይገባል። ሰው ብሶት ሲኖረው የት ወጥቶ ነው የሚናገረው? አደባባይ ወጥቶ ነው ሰልፍ የሚያደርገው?
እንዳሉት ከዚህ በፊት ሻርሎትስቪልም ውስጥ ተፈጥሮ በነበረው ሁኔታ የተናገሩት ብዙዎችን አስቆጥቶ ነበረ። ልጃቸው ግን ኢቫንካ ትራምፕ ሲጋብዟቸው ለመዝጊያው ንግግራቸው አባቴ ምናልባት የሚናገረው ነገር ወይም ትዊት የሚያደርገው ነገር ብዙዎችን ላያስደስት ይችል ይሆናል ቋንቋው አባባሉ ብለው ነበርና ብዙዎችም ፕሬዚደንት ትራምፕ ለፖለቲካ ትክክለኛነት እንደማይጨነቁ ይናገራሉ። ነገር ግን የሚሰሩትን ተግባራቸውን እዩ ነው የሚሉት። እስቲ ወደ እነዚህ አይነት ጥያቄዎች በኋላ መለሳለሁና ወደ ዲሞክራቶቹ ደግሞ ጎራ እንበልና የእጩ ፕሬዚደንት ወይም የቀድሞ ምክትል ፕሬዚደንት ጆ ባይደን አቀራረብ ትንሽ ዝግጅት የጎደለው ነበር። ለምሳሌ ግልጽ የሆኑ የምጣኔ ሀብት እቅዶች፣ የማህበራዊ ስራዎች እቅዶች የሏቸውም። በአብዛኛው ትራምፕን ማውገዝ ላይ ያተኮረ ነበር የሚሉ ነቃፊዎች፣ ወቃሾች አሉ። እርስዎ እንዴት ነው የሚያዩት?
ጥሩ፣ ይሄ ልክ ነው። በደንብ ወቃሾች አሉ ከሁለቱም ሳይድ። አሁን የተባለው እርግጥ አንተ እንዳቀረብከው የወቀሱ አሉ። ይህንን ቬሪፋይ የምናደርገው እኔም ራሴ እንግዲህ ከትምህርት ከረጅት አኳያ እስከነ ዌብሳይታቸው ገብቶ የዴሞክራቲክ ናሽናል ኮሚቴ እና ኮንቬንሽኑ ምን አጀንዳ አለው፣ ጆ ባይደን ከራሳቸው ዌብሳይት ሁሉ ገብቶ ምን አጀንዳ ይዞ እመጣለሁ የሚለውን ነገር ሲገባ እኔ አግኝቻለሁ። በዝርዝር ኢኮኖሚውን ይሄን እናደርጋለን፣ ትምህርት ላይ ይሄ ኮሚኒቲ ኮሌጅ ነጻ ማድረግ፣ እንዲህ ብዙ ነገሮች አሉ። በትምህርት፣ በኮቪድ ላይ፣ በሴኪሪቲ፣ ሚሊተሪ ሬተረንስ፣ ሬስ ሪሌሽንስን፣ ፖሊስ ኃይልን ፈንድ ማድረጉን በምን አይነት ሁኔታ ይቀጥላል ወይ አይቀጥልም የሚለውን ይሄ ነገሮች አሉ። እንግዲህ አሁን ምን መሰለህ፣
መቼም እየገመገምን ያለ ነው አሁን ጉባኤዎቹ ነውና፣ በእርግጥ እንዳሉት መቼም አንድ ፕሬዚደንት ሲወዳደር ወይም አንድ ፓርቲ ሲወዳደር የፓርቲ ፕሮግራሞች ይኖሩታል፣ እቅዶች ይኖሩታል። ስለ ጉባኤው ስንነጋገር ግን ጉባኤው እነዚህን ሁኔታዎች በበቂ ሁኔታ አንጸባረቀም ነው?
ጥሩ። ጉባኤውን በተመለከተ ነጥቦች በዝርዝር የጆ ባይደን ንግግርን ሰምቻለሁ፣ ዋና ዋና ነጥቦችን አንስተዋል። በዝርዝር ግን አዎ እንዳልከው አልቀረበም። ግን ጥሩነቱ የነሱ አፕሮች እንዳየሁት ምንድን ነው በጉዳዩ የሚመለከታቸው ለምሳሌ ተቀናቃኛቸው እንኳን 7 ነው 9 የሚሆኑት በሙሉ አንድ በአንድ ገብተው መተቸታቸው፣ ይሄ በአሜሪካ በሚጠበቀው ሲስተም ይሄ ነገር ባይደን ማሰብ አለበት፣ ይህ ነገር ማድረግ አለበት የሚለው ላይ በሰፊው ቀርቧል። የዲሞክራቲክ ፓርቲ ቼርማኑም አጀንዳችን ናቸው በሚል ንግግር አድርጓል። ተራ ዜጎችም ትምህርትን በተመለከተ ሬስን በተመለከተ ገብተው ሲናገሩ 4 ቀን ተከታታይ ያለው ባይደን ግን አልተናገረም ለማለት እኔ አይዶን ነው። እኔ ንግግራቸውም ስንት ነው 35-40 ደቂቃ ይሆናል። ዋና ዋና ነጥባቸው
አልተናገሩም ሳይሆን በበቂ ሁኔታ ግልጽ በሆነ ሁኔታ እና ፕሬዚደንት ትራምፕ አከናውኛቸዋለሁ የሚሉትን ያህል የተብራራ አልነበረም፣ ነጥብ በነጥብ የተነሳ አልነበረም የሚል ነው። ፕሬዚደንት ትራምፕ እንደውም መጪዎቹ ዓመታት እኔ ከተመረጥኩኝ ገና የተሻለው ጊዜ የሚመጣው ያኔ ነው፣ ጆ ባይደን ከተመረጡ ግን ወደ ከፋ ዓለም ወደ ከፋ አሜሪካ ነው የምንሄደው ብለው ነው ያስጠነቀቁት። ይህንን ሊገዳደር የሚችል አቀራረብ አለጠነቀቃሉ።
ኖ አድርገዋል። ይሄ እኮ መሰለኝ የፖለቲካ ውስጥ አገባ ነው። ሚስተር ትራምፕ በደንብ ገፋ አድርገው ነው ሲያብጠለጥሏቸው ነበረው ባይደን። ይህ እንግዲህ የምርጫ ጉዳይ እና የግለሰብ ጠባያቸውን ባህሪያቸው ሊሆን ይችላል። ይኖ ፋክቱ ላይ ቤስድ ሆነው ቱሳን ኤክስተንት ሞር ደግሞ ከፋክቱ ላይ ሳይሆን ደግሞ የተለመደው ስታይል አላቸው ራሳቸው። ባይደን በተመለከተ ከስድቡና ከመኑ የሉበትም ማለት ይችላለን። እንዲሁም የፕሬዚደንቱ ስም ሁሉ አንድ ያነሱ አይመስለኝም። ትራምፕ ብሎ በቃን አላነሱም። እኚህ ግን ተቆጥሮ ብዙ ጊዜ ነው እንቅልፋሙ ባይደን፣ ግራ የገባው ባይደን፣ የሚያጥላላ ቅጽል የሆነ ነገር በሰፊው ነው የሚያጠለጥሉት ድሮም አሁንም የመሳሰለው እና ነጥባቸውን በተመለከተ ፕሬዚደንቱ በዚህ መልክ ሲያቀርቡት፣ ባይደን ግን የተለመደው የአሜሪካ ምትን ጨዋ ለማለት ብል ማይት ኖት አፕሮ ምትን ለአሁን ለምን ገልጸው ሜቢ ላይል ይችላል ላይገልጽ ልይል ይችላል። ግን አትሊስት ጤነኛ ቃል ጤነኛ አቀራረብ እኔ ባይደንን ያየሁት እኛ ብንመረጥ እንዲመረጣልን የሚለውን ነገር። ከዛ ውጭ ግን እኔ በትራምፕና በሱ ስታይ ሜቢ የትራምፕ ጎልቶ የታየው ቅጽሎች ስለበዙበት ይመስለኛል እንጂ በዛ አስፔክት ግን የጆ ባይደን እንደተለመደው ሳብጀክት ማተሩ አጀንዳዎቹ በኢኮኖሚ፣ በባህል፣ በሚሊተሪ በምን እያለ እንደተቀመጡ ነው እኔ ማቀው። ይሄ ነው የኔ ኦብሰርቬሽን።
በሌላ በኩል በታሪክ ለመጀመሪያ ጊዜ አንዲት ጥቁር ምክትል ፕሬዚደንት ታጭታለች በዴሞክራቲክ ፓርቲው። ይሄንን የባይደንን ውሳኔ እንዴት ይመለከታሉ?
እኔ
እና ራሳቸውንስ ካማላ ሃሪስን
አመሰግናለሁ።
እንደ ምክትል ፕሬዚደንት ምን አይነት ምክትል ፕሬዚደንት ይወጣቸዋል ብለው ያስባሉ?
በጣም ጥሩ። እሺ፣ ይሄ ቁልፍ ጥያቄ ነው። እንግዲህ ካማላ ሃሪስ መመረጧን በጣም ለየት ያደርገዋል። እኔ ራሴ በግሌ የግሌ ስሜት ዝች ላይ ለዚህ ሰከንድ ብጠቅስ ጆ ባይደን በጣም ስማርት ሙቭ ይባላል። በጣም በሳል የሆነ ውሳኔ ነው ያደረጉት። ለምን? ፎር ኦብቪየስ ሪዝንስ፣ በምናውቀው ምክንያት አሜሪካ ሜልቲንግ ፖት ነው። ማይኖሪቲ ቁጥር እየጨመረ ነው። እንደገና ካማላ ሃሪስ ሴት ናቸው፣ እንደገና ጥቁር ናቸው፣ እንደገና የእስያ ሰው ናቸው። ይሁን ሲደመር እንደገና እውቀት ሰፊ እና ጥልቀት እውቀት አላቸው። ያን በማድረጋቸው ሪሊ ጥሩ ራኒንግ ሜት ያደረጉን ይመስለኝ። ከነ ኤሊዛቤት ዋረን ከፍ ያሉ እውቀት ቢኖራቸው ከሌሎችም ጥቁሮችም አንድ ሶስት አራትም ነበሩ፣ ታሳቢነት ወስደው በዙሪያ ተይዘው ነበሩ። መጨረሻ ላይ ካማላ ላይ ወድቋል። እና ካማላ ማናቸው ለሚለው ያው ባጭሩ ለማስቀመጥ ከጃማይካን አባትና አባታቸው ጥቁር ነው፣ እናታቸው ደግሞ ከህንድ የመጡ ሁለቱም ለትምህርት አሜሪካን ሀገር መጡ። ካሊፎርኒያ ተዋውቀው የተጋቡ ናቸው። ሁለት ልጆች አፍርተው ካማላ እና ታናሽታቸው አሉ። ይህ እንግዲህ ቲፒካል የአሜሪካኑን ማይግራንት ኮሚኒቲውን ህይወት ያሳያል ማለት ነው። አንድ ይሄ። ሁለተኛ ካማላ ለየት የሚያደርገው ያላቸው መሰረቱ ነው፣ የእውቀት መሰረቱ። ዙሪያውን ሬከርዱ ሲታይ ሲመረመር የትምህርት ደረጃቸው በሚገባ አጠናቀቁ ናቸው። አስተዳደጋቸው ትምህርት ከጨረሱ በኋላ ደግሞ በልጅነት ፊዚክ አክቲቪቲ ከእናታቸው ጋር በተለይ የተንቀሳቀሱ የቀሰሙት እንዳለ፣ እንደገናም ስራ ሲጀምሩ አተርኒ ሆነው ከዲስትሪክት ጀምሮ ወደ ላይ የወጡ አቃቤ ህግ ሆነው መጨረሻ ላይ ደግሞ የካሊፎርኒያ ስቴት ለብዙ ዓመት አቃቤ ህግ አተርኒ ጀነራል ሆነው ሰርተዋል። ካሊፎርኒያ ማለት ለብቻው አገር ሆኖ የወጣ ወደ 40 ሚሊዮን ህዝብ ያለው በኢኮኖሚ አራተኛና አምስተኛ ቢሆን ቢገነጠልን ለምሳሌነቱ እና ህግ ስቴት አስተዳደር ፍት ውስጥ የሚሰሩት ራሳቸው በሺ የሚቆጠሩ የ35 የ20 ስቴቶችን ሰራተኛ ኃይል ቢደመር የካሊፎርኒያ ላይ አይሆንም። እና ይህን በጣም ሰፊ የሆነ ቢሮክራሲ ልበልህ እና ፕሮፌሽናል የህግ ሰዎችን ከታች እስከ ላይ ቨርቲካል እና ሆሪዞንታል ያሉትን በሚገባ ለብዙ ዓመታት ያስተዳድሩ ሰው ናቸው። ይሄ ብቻ አይደለም፣ የካሊፎርኒያም ሴናተር ለመሆን ሮጠው አሸንፈው አሁን በወቅቱ ራሱ ከሁለቱ ካሊፎርኒያ ሴናተሮች አንዷ ሆነው እያገለገሉ ይገኛሉ። እና ባይደን የወሰዱት እርምጃ ጉዳያቸውን የሚያጠናክር ነው፣ የመመረጥ እድላቸውን ሞር ያሰፋዋል ባይ ነኝ። አንድ ሁለተኛ፣ ባይደን እድሜያቸው ላይ ጥያቄ እየመጣ ነው። ቅድም ካነሳው ወንድሜን ተጨማሪ
ቀጥሮ ማነሳለሁ ነበረ።
አዎ እያረጀ ነው ትንሽ ነው መቼም ሁላችንም ስናረጅ ስንሄድ ቃስ እያን ዘዘዘዘ ማለት አንዳንድ ነገርም ሊመጣ ይችላል። በእድሜም ከሚስተር ትራምፕ አንድ ዓመት ይበልጣሉ ባልሳሳት። እና ሁልጊዜ ፕሬዚደንቱ ሲመጡ ይህን ታሳቢ አድርገው ነገ አንድ ነገር ነው የተፈጥሮ ነገር አይታወቅም እና አንድ ነገር እንኳን ቢሆኑ ብቁ ሆነ ቫይስ ፕሬዚደንት የአሜሪካ ህገ መንግስቱ መሰረት ፕሬዚደንት ሆኖ መቀጠል ያንን አጀንዳ ማስቀጠል ይችላሉ የሚለውን ነገር ነው። ይህን በተመለከተ ጥያቄ ስናነሳ እኚህ የተመረጡ ሴትዮ በጣም ብቁ ናቸው። እዚህ ላይ እንደገና ደግሞ ጀንደር ኢሹን መርሳት የለብን። አሜሪካ የጾታ ጉዳይ ሴቶች በጣም በነቃ ሁኔታ እየቆጠቆጣቸው እየተንቀሳቀሱ ነው። አሜሪካ መቼም ሲምቦሊክ ነው። አሁንም የሴት ፕሬዚደንት ኖሯት አያውቅም። 45 ፕሬዚደንት ነው ያላት ከጆርጅ ዋሽንግተን ጀምሮ አንዴም የሴት ፕሬዚደንት ተመርጦ አያውቅም። ስናወዳድር አፍሪካ ላይቤሪያ፣ ማላዊ፣ ሴንትራል አፍሪካን ሪፐብሊክ አሁን ደግሞ ኢትዮጵያ አይተናል። አውሮፓ ሀገር የተለመደ ነው። ላቲን አሜሪካ፣ ብራዚል፣ ብዙ ሀገሮች ኤዥያም እንደዚሁ። አሜሪካ እንግዲህ ባላት ክብደትና ምን ቢታይ እንደው ትንሽ ሌት የሆነም ይመስላል። ግን ምናልባት ቢሰበር አናት አንድ ነገር እንኳን ቢሆን ካማላ ሃሪስ ፕሬዚደንትነቱን ቦታ ይይዛሉ ማለት ለመጀመሪያው ሴት ያደርጋቸዋል ማለት ነው እና ይህ ሁሉ ስንደማመር
እሱ ብቻም ሳይሆን ጆ ባይደን ከአንድ የምርጫ ዘመን በላይ አልቀጥልም ብለዋል።
እዚህ ላይ አቶ ሰለሞን ፖለቲካው ጉሽኛው ይቀጥላል። እርግጥ ሴት መሆናቸው ሲምፐቲ ቢኖርም ፖለቲካ ላይ ደግሞ ትንሽ ራፍ ባልሆነ መንገድ እና ከጠረጴዛው ስር በእግር መራገጡ ከላይ የተጨባበት ሁኔታዎችም ሊኖሩ ይችላል። ይኖራሉም ደግሞ ለምንድን ነው? ወጣቶች መቼም ያለ ፋይት ሳቸውን ቻሌንጅ ሳያደርጓቸው በቀላሉ የሚሰጧቸው አይመስለኝም። ሴት ስለሆኑ እንግዲህ ይህን ምስል ወጣት የሚመጡት አሉ፣ እነ ቡከር አሉ፣ ብዙ አሉ፣ ላቲኖች አሉ፣ ጥቁር አሜሪካኖች አሉ፣ ወጣት ሆነ አስፓየር የሚያደርጉ አሉ። ዊዛውት ፋይት ይባላል እንዲሁ በነፃ አውቶማቲካሊ ይሆናል ብዬ እንኳን አልጠብቅም። ነገር ግን እድል በተመለከተ ከሌሎቹ በሚቀጥሉት 4 አመት በሚገባ ካስመሰከሩ የሳቸውን ጉዳይ የመረጣቸውን ጉዳይ በደንብ አሁን እንዳልኩስ ማማለው አስፍቶ አጠናክሮ እድላቸውን መሰረቻ ሲላቸዋል የሚለውን ለማለት ፈልጋለሁ እና በዚህ መልኩ ተስማማለሁ።
ድክም አሁን ሲናገሩ የጆ ባይደንን የመመረጥ እድል ያሰፋዋል ለካማላ ሃሪስ ለመከተልነት መታጨት ብለው ነበርና ከነዚህ ጉባኤዎች በፊት እንዲሁም የጆ ባይደን ተቀባይነት ጉዳይ ትንሽ ልዩነት ነበረው ከፕሬዚደንት ትራምፕ ከፍ ያለ ነበር በብዙ አካባቢዎች ልዩነት ነበር በመካከላቸውና የነዚህ ጉባኤዎች መካሄድ አቀራረባቸው ለውጥ ያመጣል ብለው ያስባሉ? በየትኛውም ወገን ቢሆን የሚወድቅ ለውጥ ይኖራል ብለው ያስባሉ?
ጥሩ እሄ ቁልፍ ጥያቄ ነው። ዲሞክራሲዎቹን ስናይ እሄ ሩቲን የሆነ ፖለቲካ አካሄድ ነው የምናየው። ሂደቱን በተመለከተ አጀንዳ ተቀርጿል። ባይደን ሲቀናቀኑ የነበሩት ሰልፍ ገብተዋል። አሁን ቫይስ ፕሬዚደንቱን ቦታ ሞልቷል። ካሜላ ሃሪስ ተመርጠዋል። ስራቸውን አሸንፈው 3 ወር በኋላ ኖቬምበር ዋይት ሃውስ ነጭ ቤት ለመግባት እየተሟሟቱ ነው። ሪፐብሊካኖችን በተመለከተ እንግዲህ አጀንዳቸውን ፕሬዚደንት ትራምፕ ቀርጸዋል። በተለያዩ ጉዳዮች ላይ ምን ፖሊሲዎች እሳቸው እንደሚቀጥል በደንብ አስቀምጠዋል። ለምሳሌ ሪፊጂዎችን በተመለከተ ኢሚግሬሽንን በተመለከተ እንደሚቀጥል ነው ያስቀመጡት። አይሲስንም በመዋጋትና በመሳሰለው የፖሊሲያቸው እንደሚቀጥል ነው። የዲሞክራቶቹም ተመሳሳይ አቋም አላቸው። ፕሬዝዳንቱ ሪፊጂን እንደው ኢትዮጵያ ኮሚኒቲ ስላለ ነው ለፍልፍል ሪፊጂ ላነጥ ብናገር ፕሬዝዳንት ትራምፕ እና ባይደን ልዩነቱን ለማሳየት ነው። ባይደን እንደኛ ያሉት ቅድምም በነገራችን ላይ አጀንዳ ይሄን አልደካማ አጀንዳ ለተባለው ምላሽ ሊሆን ይችላል። እንደው ትዛሌ ባይደን ኦሬዲ ግልጽ አድርጓል 125000 አሜሪካኖች በየአመቱ ልብስ ጣላ ሲመጣ እንዲገባ አድርጋለሁ ህግና ሬጉሌሽን በፈቀደው ብለዋል። ፕሬዝዳንት ትራምፕ ግን ለምሳሌ ኦባማ ስልጣን ላይ ሲወጡ 130000 ነበር ኦባማ በየአመቱ የፈቀዱት በየአመቱ። ፕሬዝዳንት ትራምፕ 130000 ወደ 10
በአሜሪካ ማለት ነው።
አዎ ፕሬዝዳንት ትራምፕ ወደ 18000 ነው ያወረዱት እና የ18000 ቁጥር እንደሚቀጥል ነው ያን ሀል እንኳን ባሪ እንደማያደርግ ነው እንግዲህ በሁለቱ መካከል የተባለው ነው። ሌላ ኢነርጂና ክላይሜትን በተመለከተ ፕሬዝዳንት ትራምፕ ያው የፌደራል መሬቶችን የመሳሰሉትን የዘይት መቆፈር ኢነርጂ ፍራኪንግ ይባላል ጋዝ አለ እሱን የመሳሰለው አሜሪካንን ኢነርጂ ኢንዲፔንደንት ኢነርጂ ነጻ በራሷን ይቻለች ከአረቡም ከምንም ዓለም ዲፔንድ ማታረግ አገር አረጋታለው ነው። ይሄ የሚደገፍ ነው እስካሁንም የሰሩበት ነው ግን
አደፈውናለችም ነው ሆናለችም ነው የሚሉት ተሳቸው
የሆናለችም ብለዋል። አዎ በሳቸው ብለዋል። እዚህ ላይ ምዶ ጸጉር ለመሰንጠቅ ሳይሆን ምንድነው ያለው 2019 ብለዋል አሜሪካ ቶታሊ ኢንዲፔንደንት ሆናለች ነው ማለት ግን እስካሁን አይደለም ትንሽ ይቀራል። ከ9.1 ሚሊዮን ባረል በቀን ነው ለምሳሌ አሜሪካ ያስገባችው አሁን በአሁን ወቅት ባለፈው አመት። እንግዲህ አንድ ሀገር ኢንዲፔንደንት ናት ምንለው መታመጡ ሲበልጥ ነው ከመታስገባው አሁን መሳለ መሳየው ነውና በሁለተኛ ተርማቸው ግን ባጭር ጊዜ ውስጥ እንደሚሆን ነው የሚታየ ከዚህ መናገር የሚችለው እና ይሄ እንግዲህ ኢንቫይሮንመንታል ፕራዮሪቲ አልሰጡትም ማለት ነው። ኢንቫይሮንመንትና እንደውም ያው እንደወጡ እናቃለን የፓሪሱ አግሪመንት አለ ዴንማርክ ተመስርቶ ምን ብሎ አሜሪካ ከዛ ወጥ የወጣች ብቸኛው ሀገር ናት ማለት እንችላለን። ይሄም በፕሬዝዳንት ትራምፕ ባላቸው አጀንዳ መሰረት ነው ያ ይቀጥላል ነው ብለው ባይደን ግን እንደሚለው ኤን ሪቨርስ እናደርጋለን ነው። ለምሳሌ አራስ ለቻለ ቁልጫለ ልዩነት ነው ሪቨርስ አርገን እንመለሳለን ዓለም ህብረተሰብ እንቀላቀላለን ነው። እዚህ ላይ ደግሞ በፖለቲካው መድረክ አሜሪካ ከዩኔስኮ የመውጣት ሁኔታ ነበር አለም እንግዲህ በባይደን የሚጠበቀው ምዛ እንደምትመለስ ነው ለማሳሰብ አው ደፍ ቴንክ ዩ ሄልማ ወደዛ ይመጣ WHO ምን እንደዚህ ሁኔታ አለ ባይደን ሲመጣ አውቶማቲካሊ እኛ ካለም ህብረተሰብ ተነጥነን አልኖርም ነው። ሳቸው የሚወቀሱበት ትራምፕ ምንድነው principle of isolationism ራስን ማግለል ከመለለው አለ ይሄም ራሱ አንድ ልዩነት ነው። ባይደን በደንብ አስቀምጠውታል ዲሞክራቲክ ፓርቲ ከራሻ ጋር ያለው ግንኙነት ምን ይመስላል የሚለውን በደንብ አስቀምጠዋል። ከራሻን ጋር ያው ተነጋግረንበታል ዲሞክራሲዎቹ ራሻ ወዳጅ ሀገር አይደለችም አሜሪካ ከራሻ ጋር ይሄ አሁን የሚታየው እንደው አላደለ በጣም ቀረብ ያለ ግንኙነት አሜሪካንን ሊጎዳትና አደጋ ላይ ጥላታል የሚል እንትን ነው የዲሞክራሲዎቹ አቀራረብ። ፕሬዝዳንቱ ግን ያው እንቀጥላለን ነው ይሄም ራሱን የቻለ ልዩነት ነው። ኔቶን በተመለከተ አላነሳንም አቶ ሰለሞን ለምስ እንደው ባጭሩ ባንድ በደቂቃ አላስቀምጠው ኔቶን በተመለከተ ሚስተር ዶናልድ ትራምፕ አፕሮች ግልጽ ነው እናንተ ሸክሞች ናችሁ እናንተ ይሄው ከሁለተኛ ዓለም ጦርነት በኋላ እኛ ገንዘብ ብዙ ሞር እናወጣለን አውጣዋሉ ኦሬዲ የተቀመጠ ፕላን አለ በዚህ ማሳሰቢያ መሰረት አውሮፓኖቹ አሁን ኮንሶሉሽናቸውን እያደረጉ ነው። እንደውም ንግግራቸው ላይ አንስተውታል እንደውም ንግግራቸው ላይ አሁንም እንደውም ወቅስ እንደማይመስል ነው እነቴን ነው ምን ዴት አድርጎ ነው ያቀረቡት ሳቸው ምን አሉ የኛ ኔቶ ፓርትነሮችን እንደምሳሌ ባነሳ አሉ 130 ቢሊዮን ባመት ኔቶን በተመለከተ እንዲከፍሉ ተስማምቷል ብሎ ነው ተናገሩት አክሰፕተንስ ስፒቻቸው ላይ። ፋክቱ ግን ስናየው ከተናገሩት በኋላ አስ ፖለቲካል አናሊሲስ ስናየው ይሄ የጠቀሱት 130 ቢሊዮን ያንድ አመት ሳይሆን ባለፉት 4 አመት ውስጥ የሆነ ሂሳብ ነው። ስለዚህ ስህተት አለ ከነግራቸው ማለት እዚህ ላይ ለማንሳት ያ
አሁን እሳቸው ሌሎች በእኛ ላይ ሲጠቀሙ ኖረዋል ነው የሚሉት። በኔቶ ምክንያት ብቻ ሳይሆን በንግድ ስምምነቶችም ጭምር በናፍታ እና በትራንስ አትላንቲክ ንግግሮች ውሉ ጭምር እና ስህተት ናቸው እንዴ?
ጥሩ ጥያቄ። ናፍጣንም ማንሳት እንችላለን። እንግዲህ ኔቶን በተመለከተ ጥቅም መቼም ከሁለት አቅጣጫ አሜሪካን ትጠቀማለች። ይህ መሳት የለብንም አይደለ? እንደ አውሮፓም ይጠቀማል። አሜሪካ ደግሞ ሀያልና እንደ ትልቅ ወንድም ሁለቱም መጠቃቀም አለ መኖርም አለበት። ምክንያቱም የጋራ የሆነ ጠላት እንዳላቸው ነው የተለየ ሲስተም እንዳለ ማለት ራሽያና ቻይናም ትልቁ ቻለንጅ አሁን ከቻይና ወደፊት የሚመጣው ሚሊተሪ ሴኩሪቲ ቻለንጅ ነው። እዛ ላይ ማሪጅ ኦፍ ኮንቪኒየንስ ወደዱም ጠሉም አይ ቲንክ አሜሪካም ሆነ ፕሬዚደንት ትራምፕም ሆነ ከሳቸው በኋላ የሚመጣው ከሳቸው ኋላ የሚመጣው ይሄ ማሪጅ ኦፍ ኮንቪኒየንስ አውሮፓና አሜሪካ አብረው አስ ፓርትነርስ ስቲክ ማድረግ አብሮ ታንጎ ማድረግ አብሮ መስራት ያለባቸው ነው መኖርና ደህንነት ከፈለጉ። እንግዲህ ሪያሊቲ ፖለቲካል ሪያሊስት አፕሮቹ ይሄን ይመስላል። አሁን ናፍጣን አንስታል። ጥሩ ነጥብ ነው አቶ ሰለሞን። ናፍጣን ስታነሳ አንዱ የካምፔን ምንጭ ያደረጉት እሳቸው ያኔ ናፍታ ነበር ነው ኖርት አሜሪካን ፍሪ ትሬድ አሶሲዬሽን እሱን ለውጣሉ አሉ። እንዳሉት ትእዛዝ ሰጡ ተለወጠ። ዩኤስኤምሲኤ ነው የሚለው ዩናይትድ ስቴትስ ሜክሲኮ እና እንደዚህ ነው ደው ለማሳልቸት አዎ የካናዳ አግሪመንት ይባላል ዩኤስኤምሲኤ ነው ስሙን ለውጧል። ነገር ግን ሳብስታንሱ እንዴት ነው ስንል አሁን እንግዲህ ይሄን ማስረጃ መለው የዩኤስ ኢንተርናሽናል ትሬድ ኮሚሽን አለ እዚህ ላይ ኢንቮልቭ የሆነ ስናይ ፕሬዚደንት ትራምፕ ያመጡት ዲል አለ የለወጡት ያ ነው ተግባራዊ ሆነው ይሄን ዲል እና የለወጡትን ከነበረው ናፍጣ ጋር ስናወዳድር ብዙ ልዩነት የለውም ነው የሚባለው። ይህም በምን መልክ ነው ዩኤስ አንኢምፕሎይመንትን በተመለከተ ጎዳ ወይ ጠቀመው የሚለውን አሁን እሳቸው እንግዲህ ናፍጣን በአዲስ ለውጣለው ሪቫምፕ አረጋለሁ ሲሉ አሜሪካ ተጎድታለች ካናዳና ሜክሲኮ ኦልሞስት የተበዘበ ቴክን አድቫንቴጅ ኦፍ ነው የሚባለው በዛ መልክ እንደሆነ መበዝበዝ ከባድ ቃል ይሆናል ከበድ ያለ ግን
በእኛ ተጠቃሚ ሆነዋል እኛ ምን እናገኝ።
አዎ ይሄን ስንል አሁንም ተጠቃሚ ናቸው ማለት ነው። ብዙ ለውጥ የለም። እንግዲህ ዲሉ ማይነር ኢምፓክት ነው ያለው እሳቸው ተግባራዊ ያደረጉት የአሜሪካ ኢንተርናሽናል ትሬድ ኮሚሽን በሰጡ ሐሳብ መሰረት ነው። እነዚህ በተከታታይነት ፎር ዴኬድስ የሚሰሩትን አጀንዳ ነው which is good ጥሩ ነው መቀበላቸው እና የአሜሪካንን ለምሳሌ በአዲሱ የዩኤስኤምሲኤ ጂዲፒ መሰረት ምን ያህል ይሄ አዲሱ የሶስት ሀገሮቹ ትሬድ አግሪመንት ኢምፓክት አድርጓል ሲባል 68 ቢሊዮን ዶላር ነው። ፋክት ኢምፒሪካል ኤቪደንስ ከፊት ይዤ ነው ማናገረው 0.35% ነው በጂዲፒው ላይ ኢምፓክት ያደረገው የአሜሪካን ጂዲፒ። ኢምፕሊመንትን በተመለከተ ያመጣው በጎ ነገር 176,000 ስራዎች ነው። ይሄንን ከጠቅላላ ስራ ፈጠራ ጋር በሳቸው አስተዳደር ጋር ከተደረገ በጎ ነው 0.12% ነው እና ፕሮግረስ ተደርጓል ጥሩ ሄደናል። ነገር ግን ተለዋውጦ ትልቅ የሆነ ሰፊ የሆነ እንትን ሲሚላር የሆነ ውጤት አንጥቷል ለማለት ነው። ከዛ ውጪ አድማጮች እንግዲህ አገናዝቡ ማየት ይቻላል።
እስቲ ደግሞ ስለ ኮቪድ-19 እናንሳና ፕሮፌሰር ብሩክ ባለፉት ጥቂት ወራት ውስጥ የአሜሪካንም ሆነ የዓለምን ምጣኔ ሀብት ማህበራዊ ግንኙነቶች ድንገት ተፈጥሮ በእጅጉ ጎድቷል። የስራ ቁጥሩን፣ የምርት ቁጥሩን፣ ገበያውን በጣም ጎድቶታል እና በመጪው ዘመን ማንም ይምጣ ማን ኮቪድ-19 ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? በቀላሉስ ማገገም ይቻላል ወይ ከዚህ አደጋ? ፈተናው ለመሪዎቹ ምን ያህል ነው የሚሆነው?
በጣም ከባድ ፈተና ነው ሰለሞን። ባይደን ተመረጡ፣ ባይደን ተሸነፉ፣ ፕሬዚደንት ትራምፕ ተመረጡ፣ ፕሬዚደንት ትራምፕ ተሸነፉ። አላፊነቱ ከነሱ ትከሻ ላይ አውርድም። በተለይ የአሜሪካ ሊደርሺፕ አመራር መስጠት መቻላል ብቁ ሆነ ሳይንስ ላይ ተመስርቶ አመራር ይሄ ኮቪድ እስካሁን እንግዲህ እንዳለን አለን ህይወታችንን ዓለምን ሁሉ አዛብቷል። ኢኮኖሚውን ኖርማል ላይፍ እንደሆነ ሁሉ ለታሪኩ ላንቀላንት ብሏል። በትምህርት እንኳን ዩኒቨርሲቲ ምር ተዘግቷል። ዩኒቨርሲቲ አብዛሃኑ መሄድ አይቻልም፣ ቢሮ መሄድ አይቻልም። እንደምናውቀው ሌክቸር ቆመ ተማሪዎቻችንን ማስተማር አልተቻለም። እድሜ ለቴክኖሎጂ ሄራገን በኦንላይን ነው ከቤት ሆነን ሌክቸሮችንም ሆነ መወያየትም ሆነ ቢሮ እንኳን ኦፊስ አወርስ በዛ መሰረት ነው የምንሰጠው እና ልጆቹ ራሳቸው ስነልቦና ሁሉ ብዙ የሚጎዳ ነገር አለ ማለት ቴንስ መሆን፣ አንክሸስ መሆን፣ ትንሽ ተስፋ ማጣት። ይሄ ነገር እንዴት ነው ምክንያቱም ሰው የሞተው ብዛት እየጨመረ ሲሄድ የአሜሪካን እንግዲህ የሚጠበቀው ምንድነው? አሁን 180 ምናምን ሲሆኗል ዲሰምበር እስኪመጣ ሰው ሰለሞን ሩብ ሚሊዮን አሜሪካዊ ይሞታል። የኖ ፕሪዲክሽን 250,000 ሳይንሱ ኢምፔሪካል ዴታውም ኤቪደንሱም የሚያዩ ነው። ስለዚህ አሁን ምርጫ ላይ ያንደነው ሁለቱ የግዙፉ ፓርቲዎች መሪዎች ይሄን ነገር ከዚህ ችግር እንዴት የአሜሪካንን ህብረተሰብ ሊያወጡት ይችላሉ ብሎ ነው የሚለው። ባይደን ይሄን አረጉ ለማለት ሊመዘኑ አይችሉም ምክንያቱም ፕሬዝዳንት አልነበሩም። ስለዚህ ትራምፕ ላይ ማተኮር ግድ ይላል ምክንያቱም እሳቸው ነበሩና የበሽታ ሲጀመርም አሁንም አገሪቷን ቀንበቀን የሚመሩት እሳቸው ናቸውና ለዚህም ነው ፕሬዝዳንት ትራምፕ ፐርፎርማንስ ላይ ትንሽ ፎከስ ሊደረገው ተመዛኝ እሳቸው ስለሆኑ ነው እንጂ ባይደን ቢሆን እሳቸውም በደንብ መመርመር አለባቸውና ፋክቱ ምን ያሳያል እንደገናም ሁለቱ መሪዎች ምን አሉ ሲመረጡ በየፓርቲ አባሎቻቸው ብለን ስናይ እንግዲህ አንደኛ ቴስቲንግን በተመለከተ አሜሪካ ምርመራን በተመለከተ አሁንም ብዙ እንደሚጠበቅ ነው እኔ መጠበቀው ይሄንን ከሁለቱ ማንንም ያሸነፍ ማንንም ይሄን ነገር ቴስቲንግን እንደ ሳይንስ ነው ተቀብሎ በሰፊው አሜሪካ ህብረተሰብ ውስጥ መመርመር ምርመራ መደረግ እንዳለበት ነው ምክንያቱም እስካሁን የተደረገው 40 ሚሊዮን ፕሬዝዳንት ትራምፕን ተክሷል 40 ሚሊዮን ለ330 ሚሊዮን አሜሪካ ህዝብ ተጠብታል ነው ብዙ ይቀረናል ብዙ አሜሪካ አልተመረመረም ማለት ነው ለምን በገንዘብ ጦት ውሳኔ ማድረግ ባለመቻል ሌት በመሆን ሳይንስን በማመን ባለማመን ይሄን አድማጭ ተዋዋለሁ እንደገና ደግሞ የሳይንስ ሰዎችን መስማት መቻል ባለመቻል ሳይንሱን ይዘው አይ እናንተ እንዲህ ነው ቀበላሉ አልቀበልም ይሄ ማለት ምክር መጠየቅ ከኤክስፐርቶቹ ከጤና ባለሙያዎቹ የነሱ ፍራስትሬሽን ኦራል መቀበልና ለመቀበል በፖለቲካኖቹ ሲያጡ የመሳሰለው ሁሉ መቼም በዛ መልኩ እንዲታይ ማለት ስለዚህ ቴስቲንግ በተመለከተ ለምሳሌ አሜሪካ ወደ ኋላ ቀርታለች አባይድ እንደሰለፉ በሰፊው አረጋለሁ ነው የሚሉት ማለት ይመጣብቃል ይጠብቅባቸዋል እንደገና ኮሮናን በተመለከተ ከቻይና ጋር የነበረው ፖሊሲ ይሄ በሽታ እንደምታቆጥ ስለሞ ቻይና አይደለም የጀመረው የነገር ቻይና ነው የጀመረው አይደለም ያኔ ቻይና ላይ ባን ኦን ትራቭል ይባላል የጉዞ እገዳ ያደረጉ ሀገሮች ተርፈዋል ብለህ አልሞተም ማለት አይደለም እሱ ተርፈዋል እንግዲህ እዚህ ላይ አሜሪካን ብንወስድ ትንሽ ሄዚቴት የማድረግ ሁኔታ ነበር ፕሬዚደንቱ ሲናገሩ ትራቭል ባን ወዲያው አድርጌያለሁ ብለዋል አዎ አድርጌያለሁ ሰየው ግን ምቸን ያደረጉት ነው ጥያቄው ብዙ ከተወራ በኋላ የተደረገው ላይክ ፌብሩዋሪ ሌት ፌብሩዋሪ ይሁን ምናምን ላይ 2020 ላይ እና የራሱ ይሄ በሽታ ሰፋ ሰፋ እንዲሄድ አግዟል ብለህ በዛ መልክ ነው የሚታይ እንደገና በሽታው የታወቀ ለምን አደረጉ የሚለው ለምሳሌ ራሱን የቻለ ክርክር ነው ፖለቲካል ሳይንቲስቶች ለምን ቆዩ ብንል ማለት ኢምፖዚንግ ዘ ባን እንግዲህ ከቻይና ጋር ያለው ትሬድም ደግሞ ጃፐርታይዝ ላለማድረግ ቆይቷል የሚል ወቀሳ ደርሶባቸዋል ፕሬዚደንቱ ይህም ፋክተር አለ።